በመግቢያችን እንደገለጽኩላችሁ ትዝ ይላችሁ እንደሆን አንድ ታሪካዊ ዘፈን አሰማችኋለሁኝ። ከዛም በኋላ ወደ ኢንተርቪዋችን እንገባለን። ከዚህ በፊት እንደገለጽንላችሁ ከዛሬ 10 አመት ገደማ ኦኤልኤፎች አዲስ አበባን ፊንፊኔ በሚል ካርታቸው ላይ በይፋ አውጥተው እንደነበር የሚታወቅ ነው እና በአጋጣሚ በዚሁ በኢትዮጵያ አንበሶች ክበብ ውስጥ በአንድ ወቅት በፈረስ የሚፈለጉት በእግር መጥተውልን አክብረን በዚህ ክፍል ውስጥ ውይይት አድርገን ነበር። የአዲስ አበባ ከተማ መስራቹ አጼ ምኒልክ እንደሆኑና ከተማውም ደግሞ አዲስ አበባ እንደሚባልና በሌላ ስምም ደግሞ ኦሮሞው በዛ አካባቢ ያለው ሌላውም ኢትዮጵያዊ አዲስ አበባን ሸገር ይል እንደነበረ እና OLF ደግሞ ይሄንን በሚያደርግበት ጊዜ ከሻቢያና ከወያኔ በተደረገ ተጽኖ ህዝቡ ላይ OLF መሪዎች ተጽኖ በማድረግ የከተማውን ህዝብ ነዋሪውን ሳይማክሩ የከተማውን ስም እንደቀየሩና ይሄ ደግሞ አግባብ እንዳልሆነ በጥንት ጊዜ የተዘፈኑ የኦሮሚኛ ሙዚቃዎችን በወሰኑ ዲዶ በአበበ ተሰማ በአሊ ቢራ ጥላሁን ገሰሰም ጭምር አቅርበን ያሰማን አዲስ አበባ ሸገር ነው የሚለው። ይህ ውይይት በተደረገ በ15ኛው ቀን ውስጥ በOLF ካርታ ላይ ፊንፊኔ የሚለው ተሰርዞ ሸገር ተብሎ አሁንም OLF.org ውስጥ ብትገቡ ይሄንን ነው የምታገኙት።
ተረሙትን ስህተት ወረድ ብለው ያሳሳቱት ትውልድ እንዲያስተካክል አላደረጉ
እና ምን ያህል ኢትዮጵያውያኖች በመረጃ ተደግፈው እንደ ጎሳውን እናውቃለን የሚሉት ቡድኖች ምን ያህል ስለ ጎሳው ታሪክና ስለ ህዝብ ዕውቀት የሌላቸው መሆኑን ያንን በዛ ልትረዱት ይችላላችሁ። ለዚህ ኢንተርቪው መግቢያና መቀበያ የሚሆን ዘንድ ጋዜጠኛ ደምስ በለጠን በኮምፖዘር ኮሎኔል ሳህሌ ደጋጎ የተቀነባበረውንና ኦሆ የሸጊቱን ዘፈን እስቲ እንስማ። ክብራትና ክብራን ኢትዮጵያውያን ባሆኑ ጊዜ የሰማችሁት ዘፈን ኦሆ የሸግቱ የሚለውን ዘፈን ነበር። ጥንታዊ ዘፈን ነው። ሸገር ነው የሚለው አዲስ አበባ ነው እና ፊንፊኔ የሚባል የለም። የተለያዩ ጥንታዊ ዘፈኖችን ጭምር በዚህ ምክንያት የተነሳ ወይለፎች ኮንቪንስድ ሆነው እዚህ ክፍል ውስጥ በተደረገ ዲባት ፊንፊኔን ሰርዘው በካርታቸው ላይ ሸገር አድርገውታል። እና ዋናው ቆም ነገሩ ምንድን ነው? ዛሬ የወቅቱን የኢትዮጵያ ተጨባጭ ሁኔታ ለመዳሰስ ነው እዚህ የቀረብ ነው። ጋዜጠኛ ደምስ በለጠን በአየር ላይ አቅንጀው ነበር፣ አሁን ስልኩ ተቋርጧል። እስቲ እንደገና ልሞክር፣ ይቅርታ።
Your current balance will allow you to talk for 8
Hello? 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 አይሰማል?
ይሰማኛል?
ተቋረጠ። እና ከኔ በኩል አይደለም፣ እንዳውም ኮንቲኒየስሊ ቢዚ ነበር፣ ወደ ቮይስ ሜል ነበር የሚመራኝ ደግሜ ስደውላ።
አረ ምንም ነገር አልነበረም። ይገርማል።
ኦኬ ኦኬ
ኦኬ
እንጀምራ።
እሺ
ኦኬ። ሀገሬ በጣም በጣም እናመሰግናለን። ታንኪዩ። በአጋጣሚ ስልኩ ተቋርጦ ነው። አሁን ግን ጋዜጠኛ ደምስ በለጠ በኢትዮጵያ አምባሶች ክበብ ውስጥ ገብቷል። በሳይበር ላይ በአሜሪካን ሀገር በላስ ቬጋስ አየር ላይ ነው እና ከዚህ በፊት ስለ ጋዜጠኛ ደምስ በለጠ ባዮግራፊ ባለፈው ጁላይ ላይ ባደረግነው ቃለ ምልልስ ገልጸን ነበር። ምናልባት ጋዜጠኛውን በኢትዮጵያ አምባሶች ክበብ የመወያያ መድረክ እንዲሁም በሌሎች የፓልቶክ ክፍሎች ውስጥ ይህንን ዝግጅት ለሚከታተሉ ኢትዮጵያውያን በሙሉ ጋዜጠኛ ደምስ በለጠ ፕሮፌሽናል ጋዜጠኛ ነው። ከዚህን በፊት ኤርትራ ሄዶ ነበር፣ በተለያየ ጊዜ ተመላልሶ ነበር። ከተመላለሰም በኋላ ከዛ ተመልሶ ሚዲያ ላይ ቀርቦ የሰጠው መግለጫም አልነበረም። ምክንያቱም እንደምታውቁት ሚዲያ በማን ቁጥጥር ስር እንደሆነ የምታውቁት ነው። ሚዲያውን የሚቆጣጠሩ ግለሰቦችና ቡድኖች እነማን እንደሆኑ እና ሲጽፍ የነበረውም ደግሞ በብዕር ስም እንደሆነ እዚህ ክፍል ውስጥ ባለፈው ባደረግነው ቃለ ምልልስ ነው ይሄንን ሁሉ ለሕዝብ ይፋ ያደረግነው እና በብዕር ስሙ አንበሳው ይብራ የሚል ብዕር ስም ይጠቀም እንደነበረ ባለፈው ቃለ መጠይቁ ገልጾልናል። ከዛም በኋላ በይፋ በራሱ ስም ኃላፊነት ወስዶ በሙሉ ስሙ ጋዜጠኛ ደምስ በለጠ በሚል በተለያዩ ድረገጾች ላይ በጣም ልዩ የሆኑ ዘገባዎችን አቅርቧል። ጋዜጠኛ ደምስ በለጠን እኔ በግል አውቀዋለሁኝ። በወቅቱ በሶቪየት ህብረት መዲና በሞስኮ ከተማ በሚገኘው ከፍተኛ የሊትሬቸር ተቋም የምርምርና ጥናታዊ ስራዎቹን በሙያ በተካኑ ጠበብቶችና ፕሮፌሰሮች እንዲሁም ዶክተሮች ፊት ለማስገምገም ሲያቀርብ እዛ ተጋብዤ ሰፊ ገለጻውን ተከታትያለሁ። በዚያም ዙሪያ የተነሱ ጥያቄዎችንና ውይይቶችን እንዴት በብቃት እንዳስተናገደ አስተውያለሁኝ። ባይገርማችሁ በዚህ በጣም ስመጥር በሆነው የሊትሬቸር አካዳሚ ውስጥ የመጀመሪያው ኢትዮጵያዊ ምሩቅ ዶክተር ፍቅሬ ቶሎሳ ነበሩ። ከዛን ቀጥሎ ጋዜጠኛ ደምስ በለጠ ብቸኛው ኢትዮጵያዊና አፍሪካዊ ነበር። የሊትሬቸር ተቋም ውስጥ ጋዜጠኛ ደምስ በለጠ በሞስኮ ሬዲዮ የአማርኛ ዝግጅት ክፍል ውስጥ በጋዜጠኝነት ሙያ ተሰማርቶ ሲሰራ በሚገባ አውቀዋለሁኝ። የሞስኮ ሬዲዮ ትዝ ይላችሁ እንደሆን ወደ ኢትዮጵያ በቀጥታ ይተላለፍ ነበር። በ1991 ዓመተ ምህረት ትዝ ይላችሁ እንደሆን በተለይ የአሜሪካና የእንግሊዝ መንግስታት የኢትዮጵያ ሕዝብ እጣ ፈንታ በወያኔ በሻቢያና በኦኤልኤፍ እጣ ፈንታ ስር እንዲወድቅ ሲያደርጉ በአውሮፓ ያሉ ተማሪዎች ሰልፍ ያደርጉ ነበር። ያንን ሰልፍና ዝግጅት በሞስኮ ሬዲዮ ላይ ጋዜጠኛ ደምስ በለጠ በቀጥታ ለኢትዮጵያ ህዝብ አሰራጭቷል። ያ ሰላማዊ ሰልፍ በጣም ታሪካዊ የነበረ ነው። በአሁን ላይ ቆመን ስናስበው ምን ያህል ኢትዮጵያውያን ተማሪዎች በዛን ጊዜ አርቆ አስተዋይ እንደነበሩ፣ በዛን ጊዜ አምስቱ የቬቶ ፓወር አገሮች በተለይ የለንደን ኮንፈረንስ ላይ ሰላማዊ ውይይት በሚደረግበት ጊዜ ኢትዮጵያን OLF, TPLF እና ሻቢያ አይወክሉም። የወቅቱን የኢትዮጵያን መንግስት ጨምሮ እነዚህን ሶስቱን ድርጅቶች እንዲሁም ሌሎች የኢትዮጵያ ተቃዋሚ ድርጅቶችን ያካተተ በዛን ጊዜ ኢድሃቅ የሚባል ነበር። የሽግግር መንግስት እንዲቋቋምና ልክ እንደ ደቡብ አፍሪካው ሰላማዊ እርቅ ኢትዮጵያ ውስጥ እንዲሰፍን ይያል ኢትዮጵያኖች እንግዲህ ተመልከቱ፣ በአምስቱም የቬቶ ፓወር ኤምባሲዎች በአውሮፓ ውስጥ በጎዳና ላይ እሪ ሲሉ ዓለምን እርዳታ ሲጠይቁ ጆሮ ዳባ ልበስ ተብሎ ዓለም ሁሉ የዘመተብን ወቅት ነበር። ይሄንን ዘገባ በቀጥታ ጋዜጠኛ ደምስ በለጠ በሞስኮ ሬዲዮ አስተላልፎታል። እንዲሁም ዩኒቨርሲቲ ተማሪ በነበርኩበት ወቅት የተለያዩ ቁም ነገሮችን እና ትዝታዎችን ከደምስ ጋር አሳልፈናል። በሰሜን አሜሪካም ንጋት ኢንተርኔት ሬዲዮ ጣቢያ መስርቶ በአየር ላይ የሚያቀርባቸውን ዝግጅቶች ከአንበሳው ክበብ ላይቭ በመከታተል እና በአየር ላይ በመሳተፍ ፕሮግራሙ ላይ ያው ተሳትፎ እንዳደረግን እዚህ አንበሳው ክበብ ባልደረባዎች ያው ታቃላችሁ። የጋዜጠኛ ደምስ በለጠ ባክግራውንድ የኢትዮጵያ ጦር ሰራዊት አካል የነበሩ ናቸው። እሱም የስመጥር ኢትዮጵያዊ የጦር መኮንን ልጅ ሆኖ ነው ያደገው። ይህንን ፕሮፌሽናል ጋዜጠኛ ወደ ኢትዮጵያ አንበሶች ክበብ ለመጋበዝ የተነሳሳንበትን ከዚህ በፊትም ጠቅሰናል እና በሚዲያው ላይ አልቀረበም። ምክንያቱም ኤርትራ ሄዶ እውነታን አይቶ ነው ተመልሶ መጥቶ እዚህ የዘገበው። እኔ ራሴ የሙያ ስነ ምግባሩን ጉዳይ በሚመለከት ጋዜጠኛ ዝም ብሎ በወሬ ብቻ አንድን ነገር አይጠላም እና ጋዜጠኛ እውነተኛ ጋዜጠኛ እዛ ሄዶ በአይኑ አይቶ ሁኔታዎችን መዘገብ አለበት እና ያንን አድርጎ ነው የመጣው። እኔ አንደርስታንድ አላደረኩትም መጀመሪያ ላይ እንዳይሄድ ሁሉ በሚል ተቀያይመን መጨረሻ የስልክ ግንኙነት ሁሉ አቋርጠን ከመጣ በኋላ ነው የተገናኘ ነው። ይሄ ነው ያለው ሁኔታ። ጋዜጠኛ ደምስ በለጠ በአሁኑ ጊዜ አየር ላይ ነው። እንኳን ወደ ኢትዮጵያ አንበሶች ክበብ በሰላም መጣህልን፣ እንኳን ደህና መጣህ እንድትሉ ታዳሚዎችን እጠይቃለሁ። አመሰግናለሁ።
አመሰግናለሁ ሚስተር ኤክስንም እንደዚሁ። እንግዲህ አንበሶች ክበብ ጋር የመጀመሪያ አይደለም፣ ደጋግመን እየተገናኘን ነው። በአቋማችሁንም ኢትዮጵያዊነታችሁን ያላችሁን ኩራት አደንቃለሁ። ያለችን ሀገር የጋራ ሀገራችን ነች እና ሁላችንም በዚች ሀገር ላይ ባለን የኢትዮጵያዊነት ጥያቄ ላይ በነፃነትና በእውነት ላይ የተመሰረተ ንግግር ማድረግ ይኖርብናል እና ይሄንን ነው ብዙ ጊዜ ከዚህ ሩም ውስጥ የተመለከትኩት እና ያስተዋልኩት። እንደ ወደ ሌላው ቦታ ከመሄዳችን በፊት የአዲስ አበባን ጉዳይ አንስተሃልና አንድ ታሪካዊ ነገር በአጋጣሚ በአንድ ደቂቃ ውስጥ በምትሆን ጊዜ ላስቀምጥና ልሂድ፣ ለሁላችንም ግልጽ እንዲሆን።
አይ ጥሩ ነው፣ ቀጥል።
አዲስ አበባ ከተማ ከመመስረቷ በፊት ምኒልክ ሰፍረው የነበሩት እንጦጦ ላይ ነው። እንጦጦ ሰፍረው ያሉ አፄ ምኒልክ ከእንጦጦ በቀጥታ ወደ ሀረር ዘመቻ ይሄዳሉ። ከዛ በፊት ግን አዲስ አበባ የሚገኝበት ቦታ ላይ ዛሬ የምኒልክ ቤተ መንግስት የሚባለው ቦታ ከፍተኛ ኮረብታማ ቦታ ነው፣ ቤተ መንግስቱ ያለበት ቦታ። ከእንጦጦ የሚመጡ መኳንንቶችም ሆኑ ወይዛዝርቶች እዛ ድንኳናቸውን ይተክሉና ዛሬ ፍልውሃ የሚባለው ቦታ ላይ ለመጠመቅ ይመጣሉ። ፍልውሃው ናቹራል ውሃ ንቁ ውሃ ስለሆነ እዛ ቦታ ላይ ለመጠመቅ ይመጣሉ እና ሲመጡ ተዝናንተውም ተደስተውም ስለሚሄዱበት ቦታውን ያንን አካባቢ ፍልውሃውን እንደ መዝናኛ ቦታ ነበር የሚጠቀሙበት እና አሁን ቤተ መንግስቱ የተሰራበት ቦታ ላይ ድንኳን ተተክሎ ነው የሚኖረው። አንድ ትንሽ ቤት አሰሩ ቤቱ በኋላ ላይ ያንን ቦታ ስምንት ተቀጥረው ተለቅ ያለ ቤት ያሰራሉ። ይህን ሲያሰሩ አጼ ምኒልክ ወደ ሀረር ዘመቻ ሄደው ነበር እና ያንን አስመንጥረው ካሰሩ በኋላ ሲያስመነጥሩ እጠጌቱ ሲያስመነጥሩ ተጌጣይቱን ማለት ነው ሲያስመነጥሩ አንድ አበባ ከትሻው ውስጥ ያገኛሉ። ይህ አበባ ምን ይባላል ብለው ሰዎችን ይጠይቃሉ። ሰዎችን ሲጠይቁ ይህ አበባ ማንም ስሙን ሊያውቀው አልቻለም እና ንግስቲቱ አዲስ አበባ ብየዋለሁ ይላሉ። በዚህ ነው አዲስ አበባ ስም የሚወጣው። እንዲህ ነው አዲስ አበባ ስሙ አይወጣው። ከዛ በኋላ ይህ ስም ያለውን ሁኔታ ንግስቲቱ ወደ ሀረር ለአጼ ምኒልክ ደብዳቤ ሲጽፉ በዛ ደብዳቤያቸው ላይ ያንን ጽፈው ለምኒልክ ደብዳቤውን ሲልኩ ያለውን ሁኔታ ተጻፈ ከአዲስ አበባ ይላል እና ምኒልክ ደብዳቤውን ሲያዩ መልእክተኛው ይህ አዲስ አበባ የሚባል ቦታ የት ላይ ነው ይሉታል። እሱም የነገራቸውና ከእንጦጦ በታች ከውላው በላይ ያለው እንኳን የሚተከልበት ቦታ ነው ይላቸዋል። ደግ ነው ሸጋ ነው ብሎ በዚህ አይነት የአዲስ አበባ ከተማ ትመሰረታለች። እንደዚህ ነው አዲስ አበባ እንግዲህ ምስረታ ስሟ የሚወጣው በዚህ መሰረት ላይ ነው። አሁን ወደ ጥያቄ መግባት እንችላለን።
በጣም በጣም ነው የምናመሰግነው ጋዜጠኛ ደመስ። መቼም ይሄ ታሪካዊ የሆነ ትንተና ነው። ወደ ጥያቄያችን ከመግባታችን በፊት የሰጠህን ዳሰሳ አዲስ አበባን በሚመለከት በጣም በጣም ግሩም ነው። የዕለቱን ውጥን እቅድን በሚመለከት በዛሬ ዕለት ከጋዜጠኛ ደመስ በለጠ ጋር በምናደርገው ቆይታ ውይይቱና ቃለመጠይቁ በሶስት ዋና ክፍሎች ተካተው ነው የሚቀርቡት። በክፍል አንድ ያለፈውን ቃለመጠይቅ አስመልክተን የምናደርገው ዳሰሳ ይሆናል። በክፍል ሁለት ላይ ደግሞ በወቅቱ የአገራችን ተጨባጭ ሁኔታ ላይ የጋዜጠኛውን እይታ እንዳስሳለን። በክፍል ሶስት ቃለመጠይቁን በኢትዮጵያ አንበሶች ክበብና በሌሎች የባልቶክ ክፍሎች አማካኝነት በመላው ዓለም የሚከታተሉ ሁሉ የሚሳተፉበት የጥያቄና መልስ እንዲሁም የአስተያየት የሚስተናገድበት ክፍለ ጊዜ ይሆናል። ከዚያም እንግዲህ ጋዜጠኛው ለኢትዮጵያውያን የሚያስተላልፉት መልእክት እንዳለ ጠይቀን መልእክቱን ከሰማን በኋላ በክብር እናሰናበታቸዋለን እና ፕሮግራማችን ይሄን ይመስላል። ኢትዮጵያውያን በሌሎች ክፍሎችም ውስጥ የምትከታተሉ ከሌላም ክፍል ይህንን ጥያቄ የሚጠይቅ ካለ በቀጥታ ማስተናገድ እንችላለን። ከጋዜጠኛ ደምስ ጋር እንደተነጋገር ነው ቃልም እንደገባ ነው የማንም የየትኛውም የፖለቲካ ድርጅት ደጋፊ ይሁን የትኛውም አቋም ይኑረው ማንም ይሁን በኢትዮጵያዊነቱ በስብዕናው መጠየቅ ያለበትን ጥያቄ በነፃ ጠይቆ መልስ የማግኘት መብቱ የተጠበቀ ነው። ይሄንን ነው ልንገልጽላችሁ የምንፈልገው። አውሮፓ አቆጣጠር ጁላይ 25 ቀን 2015 ዓ.ም ተመረጠ። በኢትዮጵያ አምባሶች ክበብ የፓልቶክ መወያያ መድረክ ጋዜጠኛ ደምስ በለጠ ጋር ባደረግነው ቀጥተኛ ውይይት ወደ ኤርትራ ተጉዞና በተለያዩ ጊዜያትም በመመላለስ በዚያ ያየውንና ያጋጠመውን ለኢትዮጵያውያንና የኢትዮጵያን ብሔራዊ ቋንቋ አንብበው ለሚረዱ ዜጎች በብዕር ስሙና በስሙ በተለያዩ ጊዜያት ያቀረበውን ስነ ጽሑፍ አስመልክቶ ሰፊ ውይይት ማድረጋችን ይታወሳል። ከዛም በኋላ ይህ ባለሙያ ጋዜጠኛ ለንባብ ያቀረባቸውን ጽሑፎች ተከታትለናል። ጋዜጠኛ ደምስ ባለፈው ቃለ መጠይቃችን በተጨባጭ መረጃ ላይ ያተኮረ እውነታን ለኢትዮጵያ ሕዝብ ለማቅረብ ባደረግነው ግልጽ ውይይት በማጠቃለያው ላይ ለተነሳ አጭር ጥያቄ ሻቢያ በሚቆጣጠረው የኤርትራ ምድር ውስጥ ከሻቢያ ተጽዕኖ ውጪ ለኢትዮጵያና ለኢትዮጵያውያን የቆመና ሕዝባችን የሚመኘውንና የሚፈልገውን ዲሞክራሲያዊ ለውጥ የሚያጎናጽፍ ድርጅት ስለመኖሩ የሰጠን ምላሽ ነበር። ይሄም የለም የሚል ምጥን ሀቅ ነበር። ታዲያ ዛሬ ላይ ሆነን ያኔ የሰጠህንን መረጃ ደጋግመን ስናጤን እውነታው ቁልጭ ብሎ ይታያል። አንዳንዱ ትንቢት ተናገረ ሲል፣ ሌሎቹ ደግሞ ግንቦት 7 ላይ አሟረተ ተብሎ ነበር። በእኛ ሐሳቤ ደግሞ በሙያ ስነ ምግባር ክህሎት የቀረበ ጥናት ውጤት መሆኑን ነው የተረዳ ነው። በዚህ ላይ አንተ አስተያየት ምንድን ነው ደምስ?
በትክክል አስቀምጠዋል ያለውን ሁኔታ። በኤርትራ ጉዞዎች ከ2006 አካባቢ ጀምሮ እስከ 2012 በተጓዝኩባቸው ደጋግሜ ገበጥኩባቸው ሁኔታዎች ላይ ያስተዋልኩት ሁኔታ አለ። ከዛ አካባቢ ምንም ነገር ሊፈጠር እንደማይችል ሻቢያ የራሱ ግብ ስላለው ያንን ግብ የመምቻ መሳሪያ ነው የሚያደርጋቸው እዛ ውስጥ ያሉትን ድርጅቶች ለመጠቀም የሚሞክርበት ምክንያት። ከዚህ በፊትም የተናገርኩት ይመስለኛል፣ አንድ መጀመሪያ ወደ አርበኞቹ ጋር ስንሄድ እኔ አርበኞቹን ለማየት ነበር የሄድኩት፣ መኖራቸውን ለማረጋገጥ ነበር የሄድኩት። ግን እዛ ሄጄ አርበኞቹን ለማነጋገር በተዘጋጀሁበት ጊዜ አርበኞቹ በስብሰባ እንዲመጡ ተደርጎ እነሱ ጋር ከተገናኘሁ በኋላ ይህንን ንግግር ለማድረግ እጋበዛለሁ። እኔ ስጋበዝ የመጀመሪያ ኤክስፔሪንስ ነው የምነግራቸው። እዛ አካባቢ የጦር አዛዥ የሆኑ የሻዕቢያ የጦር መኮንን እዚህ ውስጥ አርበኞች ብቻ አይደሉም ያሉት፣ የትግራዮችም አሉ፣ የቤንሻንጉልም የደቡብ ህዝቦችም ምናምን ስላሉ ለሁሉም ሰላምታ አልስጥ፣ እንደዚህ እንደዚህ ነው ስማቸው ብሎ ሰጠኝ። ልክ እንግዲህ ወደ ንግግር የሚገባ የተወሰኑ ደቂቃዎች እንደቀረኝ እኔን ማስተዋወቅ በጀመሩበት ጊዜ ነው እንዲህ አይነት ነገር አምጥቶ የሚሰጠኝ። ይሄ እኔን ማኖ ለማስነካት የተደረገ ነገር ነበር። አንዴ ካፌ ከወጣ እንደዚህ አይነቱን ነገር በኋላ እንዲህ ብለህ የለም ወይ እንዲህ ብለህ የለም ወይ የሚለው ነገር እኔ ላይ ይመጣል። እና እንደዚህ አይነት ነገሮች አሉ። በመጀመሪያ በጥቃቅን ነገሮች ማኑ እንድትነካ ያደርጉሃል። ያንን ከነካህላቸው ጥሩ ነው፣ ከዛ በኋላ በመስመር እየገባ እንድትሄድ ያደርጉሃል። ማኑ ካልነካህ ደግሞ በተለያየ ጊዜ በተለያየ ሁኔታ ይሞክረዋል። እና እኔ ላይ ብዙ ነገሮች እነዚህ አይነት ነገሮች ተሞክረዋል። በዝምታና በትዕግስት አልፋቸው ስለነበር ሁኔታዎችን፣ መረጃዎችን ለራሴ የሚመለከታቸውን ነገሮች ማየት እስከምችል ድረስ በዝምታ አልፋቸው ስለነበር ሁኔታዎቹ እንደዚህ አደጋዎች ውስጥ ሊከቱኝ አልቻሉም። ሆኖ ኤርትራ ውስጥ የምናየው ሁልጊዜ ኢትዮጵያ ሊያስበው የሚገባ አንድ ነገር አለ። ሁልጊዜ መመልከት የሚገባን ነገር አለ። ኤርትራ እንደ ሀገር ቆማ መንግስት ከመሰረተች ወዲህ ኢትዮጵያን የሚያህል ትልቅ ሀገር ከጎኗ ቁጭ ብላለች። እነዚህ ሁለት ሀገሮች ደግሞ አንድ የነበሩበት ሁኔታ የምናይበት ታሪካዊ አጋጣሚዎች አሉ። ኢትዮጵያ የባህር በር የላትም። ዛሬ የባህር በር እንዲኖራት ደግሞ ያስፈልጋል። በኢትዮጵያ ሕዝብ ቁጥር ደረጃ የባህር በር የሌለው ሀገር የለም። ኢትዮጵያ ባላት 80-90 ሚሊዮን ሕዝብ ያላት ኢትዮጵያ ያን ያህል ሕዝብ ያላት ሀገር የባህር በር የሌላት ኢትዮጵያ ብቻ ነች። በ2050 የኢትዮጵያ ሕዝብ 150 ሚሊዮን ይገባል ቁጥሩ። ይህ የፈጠርኩት ቁጥር አይደለም። 2015 መደምደሚያ ላይ ዩናይትድ ኔሽን ያወጣው የህዝብ ቆጠራ ሁኔታ ላይ ተመዝግቦ ያለ ነገር ነው። ኢትዮጵያ በዓለም ላይ 10ኛው ደረጃ ትደርሳለች በህዝብ ብዛት ደረጃ።
ልክ ነው።
እና በህዝብ ቁጥር ደረጃ 10ኛ ደረጃ ላይ ያለችው ሩሲያ ነች። እነ ሩሲያ ሁሉ ወርደው ሩሲያ ያንን መሬት ያላት ሀገር ከኢትዮጵያ ያነሰ ቁጥር ነው የሚኖራት በ2050 ዓ.ም።
ትክክል ነው።
ኢትዮጵያ ይህን ያህል የህዝብ ቁጥር ይዛ የምትተነፍስበት በር ከሌላት ነገ የሻዕቢያ ህልውና አይኖርም። ስለዚህ ወደድንም ጠላንም ሻዕቢያዎቹ እንደሚያስቡት ኢትዮጵያ በትናንሽ ሀገር ካልፈራረሰች በስተቀር በአንድ እንደ አንድ ሀገር ቆማ ካለ የባህር በር ጥያቄ መነሳቱ አይቀርም። ስለዚህ እነዚህን ያሉትን የፖለቲካ ድርጅቶች በቁጥጥር ስር አድርጎ እንደ ፈረንጅ ውሻ ማሰሪያ ልሽ በሚባለው የውሻ ማሰሪያ ሲፈልግ እያሳጠርክ ስትፈልግ እያስረዘምክ አስረት አስቀምጠዋለ። የኢትዮጵያ የፖለቲካ ጉዳዮች ሁሉ የሚወሰኑት አስመራ ውስጥ ይሆናል። ስለዚህ የኢትዮጵያ ልጆች በሙሉ የኢትዮጵያን ጉዳይ ለመወሰን ኢትዮጵያዊነት አይደለም የሚያስፈልጋቸው፣ ሄደው የሻዕቢያ እግር መሳም አለባቸው። ይሄ ነው ትልቁ የሻዕቢያ ስትራቴጂ። ቢያንስ ፖለቲካውን ይቆጣጠረዋል፣ የሀገሪቱን የፖለቲካ የሚቆጣጠርበት መንገድ ይኖረዋል። ስለዚህ ይሄንን እያየን እና እየተመለከትን እዛ ደግሞ በተግባር የሚታየውን ሁኔታ ስንመለከት፣ ለምሳሌ የማሰልጠኛ ጣቢያ የሚባለው ቦታ ሀሬና የሚባለው ሀገር ከተሰኔ ትንሽ ወጣ ብሎ ወደ ሰሜን በኩል ወደ ምስራቅ አካባቢ ይዳተስና ይሄዳል በአንድ 25 ኪሎ ሜትር። ከዛ ወደ ውስጥ ደግሞ እንደገና ጉልች የምትባል ከተማለች፣ ከጉልች ሀሬና የሚባለው ቦታ ይደረሳል። እዛ ቦታ ላይ እንግዲህ እኔ ከዚህ በፊት ተናግሬዋለሁ፣ አሁን ደግሞ የኤፍሬም ማዴቦን ምስክርነት ልታችሁ። ኤፍሬም ማዴቦ የጻፈው አንድ ጽሁፍ ላይ እዛ ኢትዮጵያውያኖች በድንኳን ለድንኳን ተለያይተው በሰፈር ተለያይተው እንዲቀመጡ ተደርገዋል ይላል። የቤንሻንጉል እዛ፣ የትግራይ እዛ፣ የአርበኞች ግንባር እዚህ፣ የደቡብ ህዝቦች እዛ፣ እንደዛ አድርገው አስቀምጠዋቸዋል። እነዚህ ድርጅቶች በመጀመሪያ ደረጃ የሚገነዘብ የሚገባው የደቡብ ህዝቦች፣ የቤንሻንጉል እነዚህ የመሳሰሉትን ብሔረሰቦች ድርጅቶች በብሔረሰቦቹ ፍላጎትና በእነሱ ማንነት ላይ ተመስርቶ የተደረገ ሳይሆን በኢትዮ ኤርትራ ጦርነት ጊዜ የተማረኩ የደቡብ ሰዎችን፣ የተማረኩ የቤንሻንጉል ሰዎችን፣ የጋምቤላ ሰዎችን እነዚህን አደራጅተው ነው ያስቀመጧቸው። አስፈላጊ በሆነ ጊዜ እነሱን እየጋለቡ መግባት ይቻላል በእነሱ ስም ማለት ነው። እና ይሄ ነው የሻዕቢያ ስትራቴጂ። ይህንን የመሰለውን ሁኔታ ዛሬ ድረስ ማየት ካልቻልን አንድ ችግር አለብን ብዬ አስባለሁ። ጥላቻ መጥላት ይቻላል፣ ወያኔ መጥላት ይቻላል። ጥላቻ ብቻውን ግን ፖለቲካዊ መፍትሄ ሊሆን አይችልም። የሀገርን ጥቅምና የሀገርን ሁኔታ ስንመለከት በሰፊው የኢትዮጵያን ጉዳይ ከግራ ከቀኝ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በአካባቢው ያሉ የኢትዮጵያ ጥቅሞችን፣ ከግብጽ ጋር ያሉ ችግሮችን፣ ውሃን በተመለከተ ሚና አባይን በተመለከተ እነዚህ ሁሉ አካተን ነው መነጋገር የሚኖርብን ማየትም የሚኖርብን እና በዚህ መልክ ነው እኔ የማየው ለማለት ነው።
ጥሩ ነው። ጋዜጠኛ ደምስ በጣም እናመሰግናለን። ተንትነ ነው ያስረዳህን። በእርግጥ በስማ በሎ ሳይሆን አንተ ፕሮፌሽናል ጋዜጠኛ ነህ፣ ህዝብ ማወቅ ያለበትን በሙያ ክህሎትህ እና ካለህም ተመክሮ አኳያ ነው የምታቀርብልን እና በኤርትራ ተገኝተህ ጠቃሚ መረጃዎችን በማሰባሰብ ለህዝብ የምታቀርበውን መልእክት ለማሰናከል ብዙ ጥረት ተደርጎ ነበር። አንተ ግን ምንም ሳይበግርህ ሙያዊ ተልእኮውን በመንተራስ ኢትዮጵያውያን የወቅቱን የሻዕቢያ ስውር ደባ እንዲገነዘቡ አድርገሃል። አሁንም እያደረክ ነው። የግንቦት ሰባቱ አቶ ኤፍሬም ማዴቦ እና አቶ ነአምን ዘለቀ አንተ ለህዝብ የምታደርሰውን ዘገባ ለማጣጣል በቀይ ባህር ዳርቻ ሞቅ ያለ ዳንስ አድርገው እንደነበር በጽሁፋቸውም ገልጸውልናል። ጠዋት ከእንቅልፍ እየተቀሰቀሱ የወይዘሮ ፍሬ ወይኒን ቡና እንደሚያሸቱ ጠቅሰው ነበር እና እንደምታውቀው በሚሊተሪም ሳይንስም ቢሆን ለዘመቻ የሄደ ሰው የሚበላውን፣ የሚጠጣውን፣ የሚያደርገውን ሁሉ ይደብቃል፣ ምክንያቱም ጠላቱ እንዳይረዳ። እነዚህ ሰዎች ግን እንደው ሁሉንም ነገር እንደው በግልጽ ነው እና ግን አንተ ጋዜጠኛ ነህ። ለመሆኑ አንተስ በኤርትራ ቆይታ እንዲህ አይነት እንደው መስተንግዶ እና መምነሽነሹ የቡናው ሽታ ተቋዳሽ ነበርክን?
እንዴት አድርገን እንዳቀረብከው ሚስተሪክ ትንሽ ግራ ገብቶኛል። አዎ ብዙ ፍሬ ወይኖች ቡና ፍልቀውልኛል እንደማንም ሰው ማለት ነው እና ቡና ፍልቀውልኝ ጠጥቻለሁ። እና አንዱ ባህላችን ነው እንግዲህ የሀበሻ ባህል ነው ቡና። እነ ፍሬም እንደተናገሩት ትንሽ ለየት የሚያደርገው ዘመቻ ቦታ ላይ ሄደው ከዛ ነው እያንከሻክሸት ምኝታ ቤት ድረስ የተኛውበት ቦታ ድረስ ሊመጣች ነው ያሉት ኤፍሬም ማዴቦ። ኤፍሬም በአካል አላቃቸውም፣ በእውነት ነው ነገር። ዋሽንግተን ዲሲ ስቀመጥ ብዙ ሰዎች አውቃለሁ፣ በጣም ብዙ ሰው የዋሽንግተን ዲሲ አብዛኛውን ሰው አውቃለሁ ብዬ አስባለሁ። በአጋጣሚ ሆኖ ኤፍሬም ማዴቦ ጋር ተገናኝተን አናውቅም፣ ግን ኤፍሬም ማዴቦ በማያቸው ሁኔታዎች ትንሽ የዋህነትም ያላቸው ይመስለኛል። ምክንያቱም አይተ እንደው ንግግር ሲያደርጉ እንደ ፓስተር አይናቸውን ይጨፍናሉ እና መንፈሱ መጥቶ እስኪሰፍርባቸው ድረስ ነው የሚናገሩት እና ያገኙትን የሚጽፉ ይመስለኛል። ጥንቃቄን የሚያደርጉ አይመስለኝም እና እንደዚህ አይነት ነገር አስተውላለሁ። እና የፍሬ ወይኒ ቡና አሁን እዛ ላይ ለምን እንደመጣም አይገባኝም። እንደውም እስኪ ጽፉ አንድ ቦታ ላይ በኤርትራ በረሃዎች በዛም ጉዞ በምናደርግበት ጊዜ ወደ አርበኞቹ ግንባር ታረሳል፣ አገሩ ሁሉ የታረሰ ነው ምናምን የሚል ነገር ተናገሩ። እና ያው እንግዲህ ኢትዮጵያና ኤርትራ ብዙ ልዩነት የላቸውም። እዛ አካባቢ ያለው የተፈጥሮ አቀማመጥም ሁኔታዎች አንድ አይነት ናቸው። በኦገስት አይታረስም እንደሚታወቀው፣ ማንም ሰው እንደሚያውቀው እንደ ውሬ ለማሳመር ካልሆነ በስተቀር በነሐሴ እርሻ አይታረስም፣ በሰኔ ነው እርሻ የሚታረሰው። ከዛ በኋላ እንደ ኩትኮታ ወይም ጉልጎላ ምናምን የሚባለው ነገር ቢኖር ነው። ስለዚህ እንዲህ አይነት ነገሮች ታስተውልባቸዋለህ ኤፍሬም ላይ እና እንደውም አንዳንድ ነገር እንደው ይህን የኤፍሬም ጉዳይ ካነሳ ሲሄዱ ታስታውሳላችሁ ሁላችሁም አቶ ኤፍሬም በቃ አልቅሰው እሪ ብለው ነው የሄዱት የነበረው እና የተነገረውንም ነገር ታስተውላላችሁ። ልጃቸውንም ምንም ወጡ ነው የተባለው። ይሄ ሰበር ዜናው ደግሞ በኢሳት የሚቀርበው ሰበር ዜና አለ። እንደው በየቀኑ ነው የሚሰበረው እሱ ነገር እና ሲሰበር 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 የግንቦት ሰባት አመራር ጠቅልሎ ገባ ነው የተባለው። ጠቅልሎ ገባ ማለት ኑሮውንም ሁኔታውንም እዛው አድርጎ ስራውን መስራት አለበት እንደማለት ነው። ለህዝቡ ያገኘው ግንዛቤኝም እንደዚሁ ነው የገባኝ እና ከዛ በፊት እኔ የምመላለስ ስለነበር እኔ እንግዲህ ያኔ መጀመሪያ ሲሄድ ጠቅልዬ ገብቷል ተብዬ ነበር ማለት ነው አላውቅም። እና ጠቅልለው ገቡ ነው የተባሉት። ጠቅልለው በገቡ እንግዲህ በሌሎቹ እነ ነአምንም በሁለተኛ ወራቸው መጥተው የሶስት ወር ቆይተን መጣን። በወር እንኳን በወር ደረጃ እንኳን የአንድ ወር ጫፍና የሌላው ወር ጭራ ተከትለው ሶስት ወር የተደረገበት ሁኔታ ነው ያለው። ኤኒዌይስ እዛ ያለው ሁኔታ አዎ፣ ቡና ይፈላልሃል፣ ትጠጣለህ። ማንም ቦታ አስመራ ደግሞ ለገልጠው የምፈልገው ኮንፔስታቸው የምትባለው ቦታ እንኳን ነፍረው የሚገብተውበት አፍልተውበት ሳይሆን አስመራ ኮንፔስታቸው ላይ ያሉ ማኪያቶች ከጣሊያን ጊዜ ጀምሮ የመጡ ይመስለኛል። ጥሩ ማኪያቶች ናቸው እና ብዙ ማኪያቶ ጠጥቻለሁ።
ታንኪዩ በጣም እናመሰግናለን ጋዜጠኛ ደምስ። እንደው ለአንተም ዘፈን መርጠው ነው የደነሱት እዛ ቀይ ባህር ላይ። እኛ እንኳን የጠበቅነው መቼም አገሩን ነጻ ለማድረግ ሊዋጋ የሄደ አርበኛ ቀራርቶ ሽለላ ፉከራ ቢያሰሙ ነበር የሚያምርባቸው። እዚህ ላይ አንድ ተጨማሪ ጥያቄ አለን። ግንቦት ሰባት ከደሜት ጋር አደረገ ስለተባለው ውህደት ወይም ጥምረት ዜናውን ሰምተን ሳንጠግብ የውህደቱ ወይም የጥምረቱ ምክትል ሊቀመንበር ሞላ አስገዶም ባታሊዮን ጦር መርተው የሻቢያን ድንበር ከውስጥ በመጣስ ወደ ኢትዮጵያ መግባቱ ይታወሳል። በዚህ ጉዳይ ላይ ለንባብ ያበቃኸውም ጽሑፍ ነበር። አሁን በሁነቱ ገጽታ ላይ ያለ አስተያየት ምንድን ነው?
ሞላ አስገዶም እኔ አሁንም የማደንቀው ሰው ነው። የማደንቅበት ምክንያት ምንድን ነው? የሻቢያን አጥር ሰብሮ ነው የወጣው። ቀላል አይደለም። ምን መሰላችሁ፣ እዚህ ላይ አሁን ሰዎች ብዙ ጊዜ እዛ አርበኞች የዚህ ተዋጊዎች ሲሉ ጠመንጃ ይዘው እነዚህ ሰዎች ጠመንጃ አንግበው ሁልጊዜ መሳሪያቸውን ይዘው ወደ ፈለጉበት ቦታ የሚዘዋወሩ አድርገን ነው የምንገምታቸው። አይደለም። እንደው ፒክቸሩን ልስጣችሁ። እዛ አካባቢ ያለው እንደው አንዳንድ ጊዜ አልፎ አልፎ እንኳ ወደ ኢትዮጵያ ድንበር ገብተው አንዳንድ ችግሮች ለመፍጠር በሚላኩበት ጊዜ ሻቢያ ለሻቢያ መኮንኖች አማካይነት እና የበታች መኮንኖች አማካይነት የኢትዮጵያ ድንበር ድረስ ነው ወስዶ ሲያበቃ እዛ ጋ ነው መሳሪያ ሰጥቷቸው የኢትዮጵያ ድንበር ውስጥ የሚያስገባቸው። ልክ ከኢትዮጵያ ድንበር እንደተመለሱ በአርበኞች ግንባርም በሌሎችም ያለውን ሁኔታ ነው የምነግራችሁ እና ልክ እንደተመለሱ የኤርትራ ድንበር ላይ መሳሪያ ተቀብሎ ነው መሳሪያ የፈቱ ሰዎች ናቸው ያሉት። መሳሪያ ይዘው አይደለም ካምፕ ውስጥ ምናምን እዛ ማሰልጠኛ ጣቢያ ውስጥ ያሉት እና መሳሪያ በእጃቸው ላይ የለም። አስቡት፣ አንድ ቦታ የተቀመጠ 600-700 ሰው በነፍስ ወከፍ መሳሪያ ይዞ ምን ሊፈጠር እንደሚችል ተመልከቱት። አንድ ሁኔታዎች ይመጣ። ስለዚህ ያንን መቆጣጠር አለበት። ብዙ ሰው እዛ አካባቢ ምን ይመስለዋል? መሳሪያ ይዘው ወዲያ ወዲህ የሚሄዱ ይመስለዋል። ይህንን ያነሳሁበትን ምክንያት ልንገራችሁ። ከመሳሪያ ግምጃ ቤት ሻቢያዎቹን አሳምኖ መሳሪያ አውጥቶ እነዚህን ሰራዊት በዛ ፍጥነት ውስጥ አስታጥቆ ከዚያ በኋላ የአዲሱን ዓመት በዓል ለማክበር ነው ብሎ ነው ይህንን መሳሪያ ምናምን አስታጥቋቸው እነዚህ ነገሮች እንሰራለን ብሎ ከቅድም ካልኳችሁ ሀረና ከሚባለው የማሰልጠኛ ጣቢያ ተነስቶ በተለይ የድሜት ካምፕ ከሆነ ቦታ ላይ ያሉትን 720 የሚሆኑ ወታደሮች ይዞ እስከ ኢትዮጵያ ድንበር አካባቢ ድረስ ወደ ሱዳን ወደሚወስደው ድንበር አካባቢ ድረስ 30-40 ኪሎ ሜትር መሄድ አለበት። ያንን ሁሉ ነው በጥሶ ሻቢያዎች ሳይንቁ መጨረሻ ላይ ድንበር ላይ ያሉት ጋር ትንሽ ውጊያ ካደረገ በኋላ ያንን በትኖ ጥሎት ይወጣል። ሞላ አስገዶምን እንደ መሪ ሆኖ ሳይሆን መሪም ሳይሆን ነው የማውቀው። ከሱ በፊት የነበረው ፍስሐ ኃይለማርያም የሚባለው የድምፊት መሪ በነበረበት ጊዜ መጀመሪያ ስንሄድ እንዳውም አሁን ተፍሬ ወይም የቡናዎች ያርከም ላይ ያይዝ ሊሆን ይችላል ከድምፊት ወደ አርበኞች ግንባር አካባቢ ከመድረስ በፊት የድምፊት ካምፕ ጋር ነው የምጠቅሰው እና አርበኞቹ እስከሚጠሩና እስከሚሰባሰቡ እስከሚያዘጋጇቸው ድረስ ድምፊት ጣቢያ ላይ ያቆዩንና ድምፊቶች በፍስሐ ኃይለማርያም አማካኝነት እሱ የሚኖርበት ቦታ ላይ ቡና ተፈላልን እና እዛ ቡናችንን ጠጣን። የትግራይ ልጆች ናቸው ያፈሉልን፣ ሴቶቹም ወንዶቹም። እና ሞላ አስገዶም እዛ ቦታ ላይ የእኛን መምጣቱን አስመልክቶ በተደረገው የቁርስ ግብዣ ላይ አንዳንድ ነገሮች ሲያስተናግድ ምን አይቼዋለሁ እና ያኔ ነው ያየሁት። በኋላ ግን በሌላ ጊዜ ከሄደን በኋላ ኤልያስ ክፍሌና የእንግሊዝ ሀገር ያለ ስለሺ ጥላሁን አብረን ሆነን ሶስታችን እንሄዳለን። እኔ የዛን ምሽት ነበር መብረር የነበረብኝ ወደዚህ የምመጣበት ጊዜ ነበር እና ኤልያስ ክፍሌና ስለሺ ጥላሁን ደግሞ ወደ ኢሳያስን ኢንተርቪው ለማድረግ እንደሚገቡ ደንሂቶች ይወሷቸዋል እና በደንሂቶች ጥያቄ መሰረት ሞላ አስገዶም ሊያነጋግራቸው ይፈልግና ያነጋግራቸዋል። ሲያነጋግራቸው እኔ ማታ ነው የምበረው እና አብረን እንሂድ ብለውኝ ከነ ኤልያስ ጋር ሂጄ ሬስቶራንት ውስጥ ተገናኝተን ተነጋግረናል። በዚህ ሰዓት ነው እዛ ላይ ያሉ ኮሎኔሉ ይመጣል፣ የሻቢያው ኮሎኔል ይመጣል። እዛ ቦታ ንግግሩን መቆጣጠር ነበረበት፣ ማወቅ ነበረበት። ግን በአጋጣሚ እሱና ይህ ጥቃት ገባችን የነበረው ስለሺ ስልክ ተደውሎላቸው ሁለቱም ውጭ ወጥተው ስልክ ማነጋገር ብዙ ጊዜ አያነጋግሩም። ሴት ስልክ ሲያነጋግር እነዚህ ሰዎች አገኘን እና ተነጋገርን። ያን እጅ ለመታጠብ ሲወጣ ነው ኤልያስን ኢሳያስ ጋር ስትገቡ እንድንዋጋ ይፈቀድልን፣ ይህን ያህል አመት ስንቀመጥ አንድ ጊዜ እንኳ ለውጊያ ተፈቅዶልን አያውቅም፣ እንድንዋጋ ይፈቀድልን ብለው ይጠይቃሉ። ይህን የሚገሩልን ብለው ኤልያስንና ስለሺ የሚጠይቁበት ሁኔታ ሁኔታ አስተውቻለሁ። እንግዲህ ሞላስገዶም በዚህ አይነት ሁኔታ ውስጥ ይያለ ነው። አሁን ሞላስገዶም 15 አመት አካባቢ ዛ ሲቀመጥ ምንም አይነት ነገር በምንም አይነት እንትን ላይ እንዲሄድ ያደርጉት ወደዛ እንዲገቡ ማያደርጓቸው እና ሞላስገዶም ያንን ሰብሮ ሲወጣ የራሱን ነፃነት ሆነ እዛ ያሉት አብሮት የነበሩት ሰራዊት የነሱን ነፃነት አብሮ ነው ያስከበረው ይያስባለው። ለምን እነዚህ ሰዎች በባርነት አይነት ሁኔታ ውስጥ ያሉ ሰዎች ናቸው። ለምን ተፈንግለው ነው የሚመጡት? ሳስቡት ከወጡ ከሀገራቸው በምን ሁኔታ ላይ እንዳሉ እንኳን ሳያውቁት ነው ተፈንግለው መጥተው ለዛ ሰራዊት እንዲሆኑ የሚደረጉት የነበረው ነው። ነፃነታቸውን ጭምር ነው ያወጁበት ብዬ ነው የማስበው።
ጋዜጠኛ ደምስ በጣም እናመሰግናለን። ምክንያቱም አንተ በጻፍካቸው ጽሁፎችና ባለፈውም ኢንተርቪውን በሰጠኸው ጭምር እዚህ የሞላ አስገዶም ጉዳይ ያው ፕሩፍ ነው የሆነው እና ሌሎችም ኢትዮጵያኖች ቀደም ብለው ከኤርትራ በተለያየ መልኩ አምልጠው የወጡ እንደነ ማስረሻ የመሳሰሉት ሌሎችም ኢንተርቪው ሰጥተዋል እና ያንን ሁሉ ተከታትለን ነበር። ሰው ለመዋጋት ሳይሆን እንዳውም ከዛ አምልጦ ለመውጣት እና ሞላ በእውነት ጀግንነት በተመላበት መልኩ ያንን ሁሉ ኢትዮጵያዊ ይዞ ከነሙሉ ትጥቅ ሻቢያን ከውስጥ ሰብሮ መውጣቱ የሚያስደንቅ ነው እና እስቲ ሌላኛው እንግዲህ ጥያቄያችን ስለ
ስለዚህ ጥያቄ ላይ አንድ በተለይችን ጥምረት ያልካትን ሁኔታ እንደው ልስባጭሩ ለማስፋት ፈልጋለሁ።
ጥሩ ጥሩ።
ጥምረቷ የተደረገችው ኢትዮጵያ ሕዝብ ፍጆታ እንድትሆን አላለም። ሲንሴሽናል የሆኑ ነገሮች ናቸው። ታያላችሁ። እኔ በእውነት ነው የምነግራችሁ። ያለውን ሁኔታ በግልጽ እንድታቁት ነው ማለት የምፈልገው። ግንቦት ሰባትና ኢሳት የሚያቀርቡልህ ስትራቴጂክ ወይም መሬት ላይ የተመሰረቱ ሁኔታዎች ሳይሆኑ ሴንሴሽናል የሆኑ ሕዝቡን በስሜት ውስጥ የሚከቱ ነገሮች ናቸው። ሁልጊዜ የሚከቱ እና ሰበር ዜና አሁንም ተብሎ ጥምረቱ ተፈጠረ ተባለ። ጥምረቱ ተፈጠረ ተብሎ ከአስመራ ብርሃኑ ነጋን ይጋበዝና መጠበቂያ አድርገንለት ከዚህ በኋላ እንዳይፈርስ እንዳይበላሽ ተደርጎ አስፈላጊ ሁሉ መጠበቂያ አድርገንለት አቋቁመነዋል ብሎ በሰበር ዜና ይሰጣል። ለነገሩ ይቀርባል እና ይረጫል። ይህ የተረጨው ነገር ገና አየር ላይ እንዲህ ተንጻፎ በህዝቡ ዶሮ እንኳ በትክክል ሳይደርስ በጳጉሜ 3 ነው አራተኛ ቀን ሞላ አስገዶም ይወጣል። የሞላ አስገዶም ይቅርታ፣ የሞላ አስገዶም መውጣት ጋር እንደገና ብርሃኑ ነጋ ይቀርባል። ብርሃኑ ነጋ ይቀርብና እንዲያውም አሁን ተስማማና የአሁኑ ሁኔታ እንዲያውም ጥሩ ነው፣ ብዙ ነገር ላይ ደርሰን ሳይፈርስ ብዙ ደረጃ ላይ ደርሰን ይበላሽ ኖሮ መጥፎ ነበር። ከአሁኑ እንኳን እዚህ ላይ ቶሎ ተገላገልን አይነት ነገር ካምጫው እንዴት ነው ሰው ትላንት ስለተናገረው ዛሬ ማፈር ይገባል? ትላንት እኮ ነው ከትላንት ወዲያ ያንን ነገር ካለበት በኋላ ለዛሬ እንደ ምንድን ነው እያልኩ ያለሁ ምንድን ነው የሆነው ብሎ ማለት ይገባል። እዚህ ላይ ግልጽ እንትሆን አንድ ነገር ደግሞ ላስቀምጥ። አደረጉ የተባሉት አራቱ ድርጅቶች የአንደኛው አርበኞች ግንቦት ሰባት፣ ሁለተኛው ደምሂት፣ ሶስተኛው የአፋሮች ድርጅት፣ አራተኛው የአማራ ድርጅት ናቸው። የአማራ ድርጅት የሚባለው እዛው ተቀጥቅጦ እዛው ተጠፍጥፎ ከግንቦት ሰባት ውስጥ ተፈልቅቆ ወጥቶ በሻቢያ እየተሰራ በነ ኮሎኔል ፍጹም እየተሰራ ድርጅት ነው። የዚህ ድርጅት መሪ ኮሎኔል አለበል የሚባለው ሰው ስዊድን ነው ያለው።
ይገርማል።
ከኤርትራ ወጥቶ ስዊድን ነው የሚኖረው። አሁንም ተመልሶ አልሄድም። እንደውም ኤርትራ ውስጥ ያለው የአማራ ድርጅት አይሰራምና የራሴ የአማራ ድርጅት አለኝ የራሴ አርበኞች አለኝ እያለ የሚል ሰው ነው። አንድ ሁለተኛው የአፋሮቹን ድርጅት ስንመለከት ደግሞ የአፋሮቹ ድርጅት መሪ ውህደቱን ወይም ጥምረቱን ያቋቁም የነበረው እኔ አይደለሁም የሚያልኩት ኤፍሬም ማዴቦ ራሱ በኢሳት ላይ ወጥቶ ኢሳት በዚህ ሳምንት የሚለው ነገር ላይ በግልጽ የተናገረው ነገር ነው። የስምምነቱ ወረቀቶች በፋክስ ነበር ወደ አውሮፓ የሚላኩት ለአፋር ድርጅት መሪ አስመራ መምጣት አይችል ቀርቶ ወይንም አልፈለገም ማለት። እንግዲህ እነዚህ ሁለት ድርጅቶች ተወካዮቻቸው መሪዎቻቸው በሌሉበት ሁኔታ ነው ጥምረት ውስጥ የገቡት። በመሪ ደረጃ ያሉት አርበኞች ግንቦት ሰባት የሚባለው እና ደምሂት ናቸው። ሁለቱ እንደሌሉን ነው የምንቆጥራቸው። ሶስተኛው ደግሞ አሁን ደምሂት ደግሞ የደምሂት አመራር ደግሞ ከነ ሰራዊቱ ጥሎ ወደ ኢትዮጵያ ገባ። የት ጋር ነው ጥምረቱ ያለው? እንደው ለግንዛቤ ሆኖ ሁላችሁም እንድትመለከቱት ብዬ ነው የሚያቀረብኩላቸው። አሁን መቀጠል ይቻላል።
ታንኪዩ፣ በጣም እናመሰግናለን ጋዜጠኛ ደምስ፣ ጥሩ ማብራሪያ ነው የሰጠህን። ይሄንን በተመለከተ በእርግጥ ብዙ በዚህ በኢንፎርሜሽን ደረጃ ተሳትፎ ያደረጉ አሉ። ዋሽንግተን ዲሲ የነበረው የአቶ ምርጫው ኢትዮጵያዊነት ሬዲዮ ላይ በቃለ መጠይቅም የቀረቡ ሰዎች አሉ። በፕሮፌሰር ሙሴም ኢትዮጵያኒዝም ቲቪ እንደዚሁ የተተቸ ጉዳይ ነው። እንዲሁም ደግሞ በኢትዮጵያን ሰማይ ብሎግ አርበኛው እውነተኛው ኢትዮጵያዊ ጌታቸው ረዳ ይሄንን በጥልቀት በመረጃ ማስደግ ግፎ የጻፋቸውም ጽሁፎች አሉ። አንተ ከሚዲያ ዋሽንግተን ዲሲ በዲያስፖራ ራዲዮ ላይ ከጋዜጠኛ ኢሳያስ ልሳኑ ጋር ቃለ ምልልስ አድርገሃል እና እሱም ደግሞ በእንደዚህ አይነቱ ሁኔታዎች ላይ አቋም ይዞ ግልጽ እውነታን ለኢትዮጵያኖች ሲያስተላልፍ የነበረ ያለ ጋዜጠኛ ነው። በጣም ምስጋና የሚገባችሁ ነው። አሁን ለሰጠህን ማብራሪያ ይሄንን በሚመለከት በጣም በጣም እናመሰግናለን። ምክንያቱም በዚህ በ21ኛው ክፍለ ዘመን እልቆ መሳፍርት ኢንፎርሜሽን በበዛበት ኢትዮጵያዊውን በኢንፎርሜሽን ማስታጠቅ ነው። ኢንፎርሜሽን ያለው አይበለጥም፣ ኢንፎርሜሽን ያለው በጮሌዎች እንደፈለገው አይጋለብም እና ሰውንም ጭምር ነፃ ማውጣት ነው። እና እዚህ ላይ እስቲ አንድ ተጨማሪ ጥያቄ አለን። ስለ አስመራ ቆይታህ በጽሁፍ ስታወጋን ከአውሮፕላን ማረፊያው ቪአይፒ ምንጣፍ ጀምሮ ስለ አስመራ ህንፃዎች፣ መንገዶች፣ የመብራት ኃይል፣ የእንግዳ ማረፊያዎች ወዘተ ግንዛቤ አግኝተናል። እስቲ ስለ ተዘፈነለት አባ ሻውል ሰፈር ገጽታ ብትገልጽልን። አሁንም የእምዬ ምኒልክ የኩባያ በዚያ ሰፈር ጠላ ይጠጣበታል።
ከየትኛው እንደምጀምርና አላውቅም። ከታሪክ አዲስ አበባን ከመሰራረቷ እንደመጣንባት ስ አስመራ ላይ ትንሽ ልበላል። መሰራረቷ ላይ አስመራ የተመሰረተችው በአሉላ አባ ነጋ ነው። አሉላ አባ ነጋ መረር መለስ ያለውን ሀገር እንዲያስተዳድሩ በአጼ ዮሐንስ ሲሰጣቸው ሄደው ቦታቸውን የመሰረቱት አርባዕተ አስመራ የሚባል ቦታ ላይ ነው። አርባዕተ አስመራ ማለት አራት ኮረብታዎች ያሉት አራት መንደሮች ናቸው። ዛሬ በሰሜን አስመራ በኩል የምትገኝ ዛሬም የአስመራ ከተማ አካል የሆነች አርባዕተ አስመራ የሚባል ሰፈር ውስጥ ነው የተጀመረው። በዚያን ጊዜ አሉላ ከተማውን ሲመሰርቱ ከተማው አንድን ከተማ ከተማ የሚያደርገው ገበያ ነው እና ገበያ መመስረት ነበረባቸው እና ገበያ ይመሰርታሉ። ገበያ ሲመሰርቱ ያ ገበያ ሐሙስ ገበያ ይባላል። በእነሱ ዕዳጋ ሐሙስ ይባላል። አሁንም ዛሬ አስመራ ውስጥ ዕዳጋ ሐሙስ ተብሎ የሚጠራው ቦታ በዛን ጊዜ በአሉላ የተመሰረተ ገበያ ነው እና ያንን እዛ ገበያ ላይ ከዛ ገበያ አጠገብ ያንን ገበያ እንዲያስተዳድሩ አንድ ሰው ይሾማሉ። በአሉላ የኚህ ሰው ስም አባ ሻውል ይባላል እና አባ ሻውል ቤታቸውን የገነቡበት አካባቢ ላይ እና ወደ ተረት የሚቀበሉበት የንግድ ሁኔታዎችን የሚቆጣጠሩበት ቦታ ላይ አባ ሻውል የሚለው ሰው መንደር ይመሰረት ነው። ጣሊያን ደግሞ ገብቶ አስመራን ሲይዝና አስመራን በሌላ መልኩ ሲያስፋፋት የኮንኩስታቶና የአባ ሻውል መንደር ለሁለት ይከፈልና አባ ሻውል ጥቁሮች የሚኖሩበት ኤርትራ ማለት ነው፣ ኤርትራውያኖች የሚኖሩበት ጥቁሮች የሚኖሩበት፣ ሌላው ደግሞ አስመራ የምትባለው እነዚህ ኮንኩስታቶን ጨምሮ ያለው ዘንባባ ላይ ምናምን የምታያት የአስመራ ከተማ ተብሎ የምታያቸው ከተሞች እሱ ጋር ያሉት ደግሞ ለጣሊያኖች መኖሪያ ይደረጋል። በዛን ጊዜ አባ ሻውል ውስጥ የሚኖሩ ጥቁሮች ወይም ኤርትራውያን ወደ አስመራ ከተማ ሲገቡ ጠዋት ሌሊት 5 AM ላይ ወይም ከ11 ሰዓት ከጠዋቱ በከተማው ዘበኞች እየተፈተሹ ጥፍራቸውና ኮሌታቸው እየታየ ንጽህናቸው እንዲ እየታየት ለወጥ ቤትነት ለአገልግሎት ወደ ከተማው የሚገቡ ሰዎች እዛ ላይ ተፈትሸው የሚገቡበት ሰፈር ይሆናል እና ያ ከተማ አሁንም በእኛ ከተማ በአዲስ አበባ ልጆች ወይም የከተማ ልጆች አባባል የችልታ ከተማ ነው፣ የችልታ ሰፈር ነው እና ያው ሁሉም የሚበላውም የሚጠጣውም የችልታ ነገር ነው እና እኔ ደግሞ ሚስተር ኤክስ በማርገት አውቀዋለሁ። እንዲህ አይነት ነገሮች የህዝቡን ህይወት ለማየት የሚፈልግበት ሁኔታ ስለነበር ወደ አባ ሻውል ከኤርትራ ሬዲዮ የአማርኛ ክፍል አዘጋጆች ጋር ጎራ እላለሁኝ አንዳንድ ጊዜ እና መቼም ስትገባ ያው የችልታ መንደር መሆኑ በትክክል ታይዋላ። አዲስ አበባ ቁጥራ ተፈር ወይም ይሄ ዶሮ ማነቂያ ምናምን አካባቢ እንደምትለው አይነት ነገር ነው ያለው። ዶሮ ማነቂያ እንኳ ትንሽ እንደ አስፋልት እንዲ ምናምን አላት። እዛ ውስጥ እንደዛ አይደለም፣ በግያዝ ብራንጎር ውስጥ ትገባለ። ግን ህይወት በትክክል ሰዎች የሚኖሩበት ቦታ ነው። መካኒኮች ጥርሱ የወለቀ በቱታ የለበሰ ምናምን መጥቶ ስዋውን ይጠጣል። ስዋ ማለት ጠላ ማለት ነው። ወጣ እና ያንን ስዋ ሲጠጣ እኔም ከህዝቡ ጋር ገብቼ ስዋ ጠጣለሁ እና አንድ ዙር አንድ ጊዜ ገብቼ ስጠጣ በየቤቱ በጠላው ስጠጣ በየቦታው የምታየው መጠጫው ኩባያ ነጭና የሚኒሊክ የአጼ ምኒሊክ ፒክቸር ፎቶግራፍ ያለበት ሚኒሊክ ነው የሚሉት እነሱ። ምኒሊክ ሳይሆን ሚኒሊክ ነው የሚሉት። በሚኒሊክ ነው የሚጠጣው። ይሄ ኩባያ ከሚኒሊክ ይሄ ጀምሮ እስከ አሁን ድረስ ከመቶ ዓመት በላይ የቆየ ኩባያ ነው። በዛ ነው አባ ሻውል ውስጥ እስካሁን ድረስ ጠላ የሚሸጠው እና ያንንም እንትን ህይወት አይቼበታለሁ። ከዛ በኋላ በአሜሪካ ዶላር ማለት ነው 2 ብር አውጥተህ ዘርዝረኸው በናቅፋ ቤቱን ሙሉ ትጋብዝበታለህ። በቃ ቤቱን አንዴ ከጋበዝክበት ደስታና ህይወት ትረጭበታለህ። ዘፈኑ ይመጣል፣ ጨዋታው ይመጣል፣ ቀልዱ ይመጣል። በአማርኛም በትግርኛም ሁሉም ነገሮች ይመጣል። ሁሉም ሰምተህ ደስ ብሎ ትሄዳለህ። እንደዚህም አይነት አይቼበታለሁ አባ ሻውል ሌለ ነው።
በጣም በጣም እናመሰግናለን። በጣም ድንቅ ውይይት ነው።
ወዳወርሺ አባሻውን ባንቸርሺ ወዳወርሺ ካዛሾ በተስራ ወጥል ተበል Rohana atozigena oyetvana habana yesana Oy Rohana atozigena oyetvana habana
ደምስ ባለፈው ኢንተርቪው ላይ ስለዚህው ስላስመራ ስንተሰነል ይሄ አባሻው ለሚለ የጻይቱ ባራኪ ዘፈን አለ ወይዘሮ ሃና አዴ ጽጌና ሚል ምንም የፖለቲካ ይዘት የለውም አይደል ያ ዘፈን
ወይዘሮ ሃና ምጥችን ትችንና ወደ ቤታችን እንሂድ ምናምን ነው የሚለው እንግዲህ ሃና ከጣሊያኖች ጋር ያደናኙት ከምን ጋር ያደናኙት አላውቅም ግን አንድ ጊዜ አጋጥመኝ ነገር በዚህ ጉዳይ ላይ ፖለቲካ አዋቂ ነኝ የሚል አንድ ሰው ወይዘሮ ሃና ማለት አፄ ኃይለ ሥላሴ ሚስት ናቸው ብሎ መናገር ጀመረ እና እሳቸውን ለማለት ፖለቲካዊ ለማድረግ ዘፈኑን የጣረበት ሁኔታ ነው ያለው እና ሰውዬው ሃናና መነን የሚለውን አምታቶታል ስለዚህ አያውቀውም ነበር አፄ ኃይለ ሥላሴ ባለቤትን ስለዚህ ያገኙትን ነገር ሁሉ ወደዛ የሚያጠጋጉት ሰዎች አሉ ግን ፖለቲካዊ ምንም ይዘት የለውም ያለችው ነገር ምንድነው እንዳውም የሚመስለው ምንድነው ወይዘሮ ሃና የምትባል የጣሊያኗ ሴት ደሞዛችንን ስጭንና ወደ ሻውላችን አባሻውላችን የሚሄድ ነው ወደ ሰፈራችን የሚሄድበት አይነት ነው መስሎ የሚታየኝ እና እንደዛ ነው ለእኔ የምገምተው
ታንክ ዩ በጣም በጣም እናመሰግናለን ጋዜጠኛ ደምስ ሌላው እንግዲህ ካሳ ከበደና የሻቢያ ኮሶ በሚል ርዕስ ኖቬምበር 22 2015 ዓ.ም ለንባብ ባበቃው ጽሑፍ ሰፊ አድናቆትን አትርፋል እንዳውም ከዚህ በፊትም እንደገለጽንልህ አንበሳው ክበብ ውስጥ አርቲክሎች በሚወጡበት ጊዜ በኢትዮጵያን ጉዳይ በሚመለከት ምርጥ የሆኑ አርቲክሎችን ያነበብን በዛ ላይ እንወያያለን ሐሳብ እንለዋወጣለን እንዳውም በጣም ስመጥር የሆኑ ኢንተለክቹዋሎች ጭምር ሁሉ ደውለውልኝ እንደው አንጀቴን ነው ቅቤ ያጠጣው የሰው ወላው የነገሩኝም አሉና አንተ በክብር በቦሌ ነው የወጣው መቼም በደርግ ጊዜም ቢሆን የኢትዮጵያ ከፍተኛ ትምህርት ተቋም በኮራፕሽን አይታማም እና ምርጥ የሆኑትን በመስፈርት ነው ወደ ውጪ የሚላኩትና በሚገባ ድግስ ተደግሶ በኦርኬስትራ እንዲሁም የኢትዮጵያ ዲፕሎማቶችም ጭምር ተገኝተው መመሪያ ተሰጥቶ እናንተ ስትወጡ ለትምህርት ብቻም ሳይሆን አገራችሁን የምትወክሉ አምባሳደሮች ናችሁ ተብሎ በከፍተኛ እንደው ኢትዮጵያዊ ጀግንነትና ፓትሪዮቲዝም ትጥቅ ጭምር ታጥቀን ነው የወጣ ነው እና ዶክተር ካሳ ከበደ ደግሞ በዛን ጊዜ ዶክተር አልነበሩ አምባሳደር ነበሩ በቃሬዛ ታዝለው በቦሌ በኩል ያመለጡት ዛሬ ምን ታይታቸው ነው እሳቸው የሻቢያውን ኢሳያስ ለኢትዮጵያና ለህዝቧ በጎ አሳቢና መስካሪ ሆነው የቀረቡት በነገራችን ላይ ጋዜጠኛ ደምስ እዚያም በሳው ክበብ ፋይል ውስጥ አለ ኢሳያስ አፈወርቂ በሶማሌና ኢትዮጵያ ጦርነት ጊዜ ያኔ በዘመነ አብዮት ከሶማሌ ጦር ጋር ሆኖ ኢትዮጵያን ሲወጋ እንደነበረ በሸበሌ ሬዲዮ ላይ የሰጠው ኢንተርቪው ያንን ሁሉ ሰምተናል
1969 ዓመተ ምህረት እስከ 1970 ዓመተ ምህረት ድረስ ሶማሊያ ኢትዮጵያን ቦረረች ጊዜ በጦርነቱ ተካፍያለሁ በማለት ለ32 ዓመታት በሚስጥር ይዘውት የነበረውን ድርጊት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሶማሊያ በሚገኘው በሸበሌ ሬዲዮና ቴሌቪዥን ጣቢያ በእንግሊዘኛ ባደረጉት ቃለ ምልልስ በይፋ ገልጸውታል። ፕሬዝዳንት ኢሳያስ በሸበሌ ሬዲዮ የሰጡት ቃለ ምልልስ እሁድ ነሐሴ 3 ቀን በኤርትራ ቴሌቪዥን የአማርኛ ክፍል ቀርቦ ተደምጧል። እሳቸው እንዳሉት ሶማሊያ ኢትዮጵያን ቦረረች ጊዜ በዋርዴር በሙስታይልና በጎዴ ሰርገው ገብተው ተዋክተዋል። ፕሬዝዳንት ኢሳያስ በዚህ አይነቱን የስውር ድርጊት በይፋ ሲገልጹ ይህ የመጀመሪያ ጊዜያቸው ነው።
በጣም የሚገርም ነው። አምባሳደር ካሳ በዚህ ብዙውን ኢትዮጵያዊ አሳዝነዋል። ጉዳያቸውም ጭምር ገርሞናል። ስንቱ ኢትዮጵያዊ ለኢትዮጵያ አንድነትና ለኢትዮጵያ ሰንደቅ ዓላማ ለቀይ ባህር ደሙን ሲያፈስ የራሱን የአባቴናቱን ጉልት ለማስከበር አይደለም። ይሄንን ሁሉ ወደ ጎን ትተው ይሄን መሰሪ የሆነ እንኳን ለኢትዮጵያ ይቅርና ለራሱ ነፃ ወጣሁት ለሚለውም ኤርትራዊ ትውልድ ጭምር የማይበጅ መሆኑ የታወቀ ነው። ቱ ዚስ ኤክስቴንት እንዲህ ዘግጠው እንትን ያሉበት እንደው ጉዳይ እንደው ምንድን ነው እንደው ሚስጥሩ ገብቶሃል ወይ? እና አንተ ራስህ በጣም ምርር ብሎ እኔ ይገርመኛል። እንደው በኢትዮጵያኖች ሁሉ ተማረህ አዝነህ ሁሉ ጽፋል። ያንን ልብ የሚነካ ነው። እውነቴን ነው የምልህ። ግን ኢትዮጵያ ልጆች አሏት። ምክንያቱም አንተም ሽንጥህን ገትረህ ለእናት ሀገርህ ለኢትዮጵያ እና ለህዝቧ የምትሟገት ነህ። አንተን የመሰሉ በሺዎች በሚሊዮኖች የሚቆጠሩ አሉ። እና እስቲ ይህንን ጉዳይ በተመለከተ እንደው ዳሰስ ብታደርግልን።
ሰው ሲባል የሰው ልጅ ሲባል በእኔ እምነት ለእምነቱ ለማተቡ ነው የሚኖረው። ለማተቡ ስል በክርስትና ብቻ ማለት አይደለም፣ ለሚያውቀው ለሚያምንበት እውነት ነው የሚኖረው። እና በተለይ ደግሞ አንድ ሰው ለሚያምንበት እውነት ወይንም ማተብ ለማተቡ ሰርቷል የሚባለው በአባቶቻችን አባባል በተለይ ኃላፊነት የተሰጠው ሰው ሲሆንና ያ ሰው ደግሞ የሀገር የህዝብ እና የአንድ ታሪካዊ ሁኔታዎች ኃላፊነት ሲሰጠው ይህ ሰው ብዙ ነገሮች ሊኖሩት ይገባል ብዬ አስባለሁ። ዶክተር ካሳ ብዙዎቻችን እንደምናውቀው የኮሎኔል መንግስቱ ወንድም ናቸው እየተባለ ልጆች የነበርንበት ጊዜ ዶክተር ካሳ የካሳ ከበደ አባት ደጃዝማች ከበደ መንግስቱ ኃይለማርያምም ልጃቸው ነው፣ ከሌላ ሴት ልጅ ከሰራተኛቸው ነው የተወለደው ምናምን የሚል ሁሉ መጽሐፍ በመጽሐፍ የሚገርሙትን ሁኔታዎች ልንገር እና እንደዚህ ተብሎ የተጻፉባቸው ጽሁፎች ነበሩ። አጥፍቶ መጥፋት የሚለው መጽሐፍ እንደውም ጦቲት ከምትባል የቤተ መንግስቱ ባሪያ ነው የተወለደው ምናምን የሚል ነገሮች አውጥተው ጽፈዋል። ይህንን ጽሁፍ የጻፈው ዛሬ በህይወት የለም ነፍሱን ይማረው
ሙሉጌታ ሉሌ
ነው። እና እቺን እዚህ ጋር እናስቀምጣት፣ ሁለቱን ነገሮች እዚህ ጋር እናስቀምጣቸው እና ወደ ትንሽ ወደ ኋላ መለስ ብለን እንመልከት። አንድ ነገር የምንመለከተው ነገር ምንድን ነው? ይሄ ሁሉ ኃላፊነት ካልከው ቅድም ዶክተሮቹ እዛ ተሰብስበው የነበሩት ሰዎች አንድ ነገር ይፈልጋሉ። በዓለም ላይ አንድ ነገር ይፈልጋሉ። በቴሌቪዥን መቅረብ፣ በሰው ፊት መታየት፣ የመሳሰሉት ነገር፣ በሬዲዮ መቅረብ፣ እነዚህ ነገሮች ትላልቅ ነገሮች ናቸው ለእነዚህ ዶክተሮች። እዛው ፊታቸው ማን ኤርትራን በጦርነት መከጀል በራሽያን ሮሌት መጫወት ነው ብሎ ሲነግራቸው አንድም ሰው ያንን ነገር ተነስቶ ምን ማለትህ ነው ያለው ኢትዮጵያዊ ዶክተር አላየሁም። እዛ ከተደረደሩት እና ከተቀመጡት ውስጥ አንድ ነገር አለ፣ ቤተሰብህ ማለትም ባለቤትህ፣ ልጆችህ እና እናትህ፣ ሀገርህ ምንም መደራደሪያ የማይገባቸው ነገሮች ናቸው። ከማንም ጋር አትደራደርባቸውም። በልጆችህ አትደራደርም፣ በእናትህ አትደራደርም፣ በሀገርህ አትደራደርም። ሀገር እሱ ኤርትራን ሀገሬ ብሎ በእሷ ላይ የሚነሳ ራሱ ላይ ራሽያን ሮሌት መጫወት ነው ብሎ ሲናገር እንግዲህ በቀኝ የራሽያን ሮሌት ታሪክን ሳንነካው ዝም ብለን ብንወስድ ራስን በራስ የማጥፋት ተግባር ነው ብሎ ሲናገር አንድም ኢትዮጵያዊ የሚሉ እዛ ውስጥ ከተሰበሰቡት ዶክተሮች ውስጥ ኢትዮጵያዊነታቸውን ገልጸው እንዴት ይሄ ምን ማለት ነው ይሄ ትክክል አይደለም ብሎ የተናገረው አንድም ዶክተር የለም። ይሄንን አይነት ነገር ስትመለከት ለዝና አሉ ለመባል ነው እነዚህ ሰዎች የቀረቡት። እንደውም በአንድ ሬዲዮ ላይ ዲሲ በሚተላለፍ ሬዲዮ ላይ ቀርቦ ምላሽ እንዲሰጡ ሲደረግ እኛ ምን ይዘው እንደሚመጡ አናቅም ነበር ብለው ይላሉ። እነዚሁ ሰዎች እነዚሁ ዶክተሮች አዘጋጆች የተባሉ ምን ይዘው እንደሚመጡ አናቅም ነበር ይሉና ደግሞ በሌላ መልኩ ደግሞ እዛው ድንትለት ጽሁፋችሁን ላኩ ብለን ጽሁፋቸውን ልከውልህ ነበር ይላሉ። በጣም ታታ ነገር ነው እና የተዘጋጀበትን ሳይሆን በዚህም ነገር ላይ እውነተኛ ሁኔታዎችን ለኢትዮጵያ ጉዳይ ላይ ለመስራት ሳይሆን እነዚህ ሰዎች ለራሳቸው ዝናና ለራሳቸው ክብር በዛ ኢሳት በሚባለው ቲቪ ላይ ወጥቶ መታየታቸውን ነው እንትን ያሉት። ምርር ያለኝ ያልኩት ያ ነው። ሆኖም ግን ወደ ዶክተር ካሳ ስንመለስ ዶክተር ካሳ ጋር በልጅ እንተዋወቃለን፣ እንደ ሰው እንተዋወቃለን፣ አብረን ቁጭ ብለን ተጫውተናል ብዙ ጊዜ እና እዚህ ሁኔታ ላይ ይደርሳሉ የሚል እምነትም አልነበረኝም። እንዲያውም መረጃዎች ይኖራቸዋል በመንግስት ምክር ቤት ውስጥ የሰሩ ሰው ስለሆኑ የኮሎኔል መንግስቱ ቀኝ እጅ ስለነበሩ በጄኔቫ የኢትዮጵያ ዩኤን አምባሳደር የነበሩ ሰው ስለነበሩ እና ብዙ ነገሮች ያውቃሉ በማለት ኤርትራ ሲሄድ እንዲያውም ምን ምክር አለዎት ብዬ ካማከርኳቸው ሰዎች ውስጥ አንዱ ናቸው። እና አሁን ግን የሀገር ጉዳይ ሲመጣ በጣም ነው ያዘንኩት። አንድን እዛን ላይ እንደጣኩት 200 ሺ የኢትዮጵያ 300 ሺ የኢትዮጵያ 300 ሺ ነው 200 ሺ 300 ሺ ነው የኢትዮጵያ ሰራዊት በስጋ ሜዳ ላይ እንዲህ ዘምት ከየገጠሩ መጥቶ ደሙን ሊያፈስ ሲዘጋጅ እነዚህ ሰዎች ውስጥ አንዱ የሆኑ ሰው ናቸው። እያወቅን ዝም ያልነው ነገር አለ። ከእስራኤሎቹ ጋር የሰሩትን ነገር በሙሉ እያወቅን ዝም ያልነው እያነበብን መጽሐፉን እንደው የጠላት አሳልፎ አይሰጥም ተብሎ ዝም ያልነው ሁኔታዎች ሁሉ አሉ። ምን ይዘው ያለ እንዴት ተደርጎ ነው ያም ያለፈውስ ሆነ? እሺ ያቀውት ጊዜ ነው ያለፉበት ሁኔታ ብለን እንችላለን። ብዙ ኢትዮጵያኖች እንዴት ተደርጎ ነው ለኢሳያስ አፈወርቂ ስንት ገትሬ ነው የምናገረው የሚሉት? እኔ መቼም ካሳ ከበደ አስተዳደጋቸውም የአራዳ ልጅ ናቸው ነው ይባል። የሚያውቃቸው ሁሉ አራድነታቸውን ያቅላቸዋል። እና የዲፕሎማሲ ስራቸውን በአራድነት ላይ የተመሰረተ ነው ይዟል። በዚህ ላይ የህዝብ ለህዝብ የሚባለውን እንዲሁ በዓለም ላይ ይዘው ሲዞሩ ሁሉ የሆነ ታሪኮች አላቸው። እነዚህ ሁሉ ዛሬ አሁን እዚህ ላይ የምንነካው አይደለም። እና እኚህ ሰው የአንድ መንግስት ተጠሪ የነበሩ ሰው እንዴት ተደርጎ ነው የመንግስታቸው ተጻራሪ የመንግስታቸው አፍራሽ የነበረው ሰው ጋር ሽንቴን ገትሬ ነው የምከራከርለት ሲሉ? ለካ የማናውቀው ሌላም ነገር አለ። እስራኤሎቹ በቅርብ ነው እነዚህን ነገሮች ይፋ ያደረጓቸው። የሰላሻዎቹ የቤተ እስራኤሎቹን የድርድር ጉዳዮች በቅርብ ጊዜ ነው ያደረጉት ይፋ ያደረጓቸው። መጽሐፉም እንደዚሁ እንዲወጣ ያደረጉት በቅርቡ ነው። እና እንዴት ተደርጎ ነው ሌላም የማናውቀው አለ ወይ ወደሚል ጥርጣሬ ውስጥ ይከተናል። ይህ ብዙ ጊዜ ለማስረጃዎች ነው መሄድ የምፈልገው። ጥርጣሬው ግን አንድ ሰው እንደው ተነስቼ ለከበደ ሽንቴን ይከራከራለሁ ካለ ምክንያት አለው ወይ? ወላጅነት አለው ወይ? የሚያውቀው ነገር አለው ማለት እና ይሄ በጣም የሚዘገንን ሁኔታ ነበር። ወይ ካሳቸው ያምልጣቸው እንዳራዳ ልጅ እንደሳቸው ምጭብጨባ ሆኖ ወደውት እዛ አካባቢ የሚጨበጨበውን ነገር ፈልገውት ያንን በጣም ለማስጨብጨብ አስበው ይሆን ካፋቸው አምልጧቸው ይሆን አላውቅም። ግን የተደረገው ነገር ትክክል አይደለም። በኢትዮጵያ ላይ ማንም ሰው እንኳን እንደሳቸው ከስልጣን የተሰማበተው ቅድም እንዳልከው ብርድ ልብስ ተጠቅልለው ቴላቪቭ የገቡ ሰው ቀርቶ በስልጣን ላይ ያሉትም ሰዎች በኢትዮጵያ ጉዳይ ላይ የመደራደሩ መብት የላቸውም ብዬ አስባለሁ። ምክንያቱም ኢትዮጵያ የዚህ ትውልድ ብቻ አይደለችም። ኢትዮጵያ ያለፈውም ትውልድ ነች። ኢትዮጵያ የዚህም ትውልድ ነች። ኢትዮጵያ የሚመጣውም ትውልድ ነች። ስለዚህ የባለቤትነት መብት አንድ ሰው የባለቤትነት መብትና በዚህ ለዚህ ሽንቴን ከተከራከረ ለዚያ እንወጣለሁ ምናምን የሚልበት ነገር የለም። በግለሰብ ደረጃ ሊሞቱበት ይችላሉ። ግን ኢትዮጵያ በሚመለከት ኢትዮጵያን እንድትፈርስ አይፈቅድም ብዬ ላለው ብለው ሲሉ እንደ አይቼ የመጣሁት ሰውዬ እዛ የሚሰሩትን ነገር እያለው እንዲያንን ነገር ይሆናል እንዲ ዋሽንግተን ዲሲ ተቀምጦ ነው እንግዲህ ነገሩ ያለው።
ታንኪው ጋዜጠኛ ደምስ በጣም በጣም እናመሰግናለን። ጥሩ ማብራሪያ ነው የሰጠህን። በእውነት ኢሳያስ እኮ ከጅምሩ ለኢትዮጵያ የመቶ ዓመት የቤት ስራ ሰጥተናል የማይጠፋ እሳት ብሎ ነበር እና ግን የኢትዮጵያ ሕዝብ አንድነቱን ጠብቆ ዓለም እልቂት ሲተነብይልን የጥፋት መልእክተኞችን እያመከነ እዚህ ደረጃ ደርሷል። አሁንም ይሄው የኢትዮጵያ ሕዝብ አንድነት እንዲጠበቅ ነው እኛ ፍላጎታችን፣ ትውልዱም በዚህ እንዲቀጥል ነው። የሚገርመው ዶክተር ካሳ አምባሳደር ዴቪድ ሺንን እና ሄርማን ኮሆን እንዲያውም ኢትዮጵያን ከፍተኛ አደጋ ላይ የጣሉትን ለወያኔና ለሻቢያ ለኦኤልኤፍ ያስረከቡትን ይዘው ቪዥን ኢትዮጵያ በሚል ቡድን ስር እንዲህ አይነት አደባባይ ላይ ወጥተው በሚዲያ ተጽዕኖ ለመፍጠር መሞከራቸው ግምት ውስጥ ነው ያስገባቸው። ሌላው ይህንኑ አስመልክቶ አቶ ነአምን ዘለቀ የግንቦት ሰባት ደጋፊና የሻቢያ ተልእኮ አስፈጻሚ በሆነው ከረንት አፌርስ ፓልቶክ ክፍል ውስጥ በሰጠው ቃለ ምልልስ ካሳን የሚተቹት ትናንሽ ሰዎች ናቸው ብሎ ነበር። የትልልቅና የትንሽነት መስፈርቱ ምን ይሆን? ምናልባት በጥቅም ግጭት ተነሳስተ እሳቸውን እንደው ዶክተር ካሳን ለማጥቃት የምትሰነዝረው ትችት እንዳይሆን። ዶክተር ካሳ ከበደ በጋዜጠኝነት አንተን ቀጥረው የማሰራት ድል ገጥሟቸው ነበር እንዴ?
በጋዜጠኝነት የምትለዋን ለኋላ እናቆያት እና በጋዜጠኝነት ቀጥረውህ ነበር የምትለዋን ነገር እናቆያት እና እስቲ ከትልቅ ሰውነት ነገር ከሚለው እንጀምር። እኔ መቼም የሰው ልጅ ትልቅነቱና ትንሽነቱ የሚለካው ራሱን ፈጥሮ በሚገኝበት ጊዜ ነው። ትላልቅ ሰዎች ብለን ዛሬ ላይ ብዙዎቹን ነገሮች አውጥተን ትልቅ ናቸው የምንላቸው ሰዎች ራሳቸውን በራሳቸው የፈጠሩ ሰዎች ናቸው። አንዴ አፄ ኃይለ ሥላሴ ሲናገሩ ከትልቅ መወለድ ሳይሆን ራስን ለትልቅ ደረጃ ማዕረግ ማብቃት ነው ትልቁ ነገር ብለው ያሉት ነገር አስታውሳለሁ። ሰው እንግዲህ ትልቅ ነው ትንሽ ነው የሚባለው በተለያዩ ምክንያቶች ሊሆን ይችላል። ሰው እንደ ሰውየው ማለት ነው፣ እንደ ሰውየው እይታ ማለት ነው። ሰው ትልቅ ነው ትንሽ ነው የሚባለው በክብደቱ ከሆነ እውነት ነው። አቶ ናምንም ሆኑ ዶክተር ካሳ ከበደ በክብደት ይበልጡኛል፣ እኔ ከነሱ ከታለሁ። ስለዚህ በዛ መለኪያ ከሄዱ ማለት ነው። ሰው ትልቅነቱ የሚለካው በሚያገኘው ገቢ ዋለ ወይም ገንዘብ ከሆነ ደግሞ እኔ የዜጎችን ህይወት በመደለል ያገኘሁት ጠቀም ያለ ጉርሻ የለም። እንደ $3.4 million እኔ ከየትም አላገኘሁም፣ ዶክተር ካሳ እንዳገኙት ማለት ከህዝብም ወይም ደግሞ በሌላ መልኩ ደግሞ ከህዝብ በፖለቲካ እየተመጋኘ ከሚሰበሰብ ገንዘብ የሚከፈለኝ በየወሩ $6,000 የሚከፈለኝ ሰውም አይደለሁኝም። እንደዚ አይነት ደሞዝም የለኝ እኔ ከህዝብ የሚከፈለኝ። ግን እድሜ ለአሜሪካ ሁላችንም ሰርተን የምንኖርባት ሀገር ስለሆነች በችሎታዬና በእውቀት ራሴ በምችለው ሰርቼ መኖር የሚችል ሰው ነኝ። ስለዚህ በዚህም አይበልጡኝም። ይቺ ሀገር ደግሞ ሁላችንም ሁሉንም አላድንም አንድ ቤንች ላይ የምታስቀምጥ ሀገር ስለሆነች ሰርቶ መብላት ብቻ ነው ያለ። ይሄ በዚህ እንግዲህ በስደተኝነት አንበላለጥም። ይሄ ሁለተኛ ነገር ነው። ሌላ እንግዲህ ከትልቅ መወለድ የሚባል ነገር አለ በሀገራችን ሁኔታ እና በቀደም ከጠቅላይ ተከሳ አድርጌው ነበር። ባላምንበትም ግን አንድ ነገር ልበል እና ልለፍ። በመወለድ ትልቅነት አላምንም፣ ግን ያም ሆኖ እርግጥ ነው ዶክተር ካሳ እንግዲህ ትልቅ በአቶ ናምን ግምት ዶክተር ካሳ የደጃዝማች ከበደ ተሰማ ልጅ ናቸው። እኔ ደግሞ የአንድ ኮሎኔል ልጅ ነኝ፣ የአንድ ኢትዮጵያዊ በየጦር ሜዳ ሲንከራተት የነበረ የዛ አይነት ሰው ልጅ ነኝ። በዛ ብቻ ነው። ግን ሌላ አንድ የማያውቁትን ታሪክ ልነግራቸው ፈልጋለሁ። የዶክተር ካሳ ከበደ አባት ደጃዝማች ካሳ ከበደ ብዙ የማደንቅላቸው ኢትዮጵያዊ ተግባራት አላቸው። ሌሎች ደግሞ በወሬ ደረጃ የሚሰማዋል፣ ግን በጽሁፍ በመረጃ ደረጃ የማውቃቸው ነገሮች ስላሉ የማደንቅላቸው በተለይ ከአርበኞቹ ጋር በጎጃም በኩል በገቡበት ጊዜ ያላቸው ታሪክ ስላለ ያንን ነገር የማደንቀው ሁኔታ አለ። ሆኖም ግን እስቲ ከነገር ከስሩ ውሃ ከጥሩ የሚባለው ነገር አለ ነው። ደጃዝማች ካሳ ከበደ የንግስት ዘውዲቱ የልፍኝ አሽከር ነበሩ። አበቃ፣ ይሄ ነው። ከዛ ነው የእሳቸው የትልቅ ሰውን ደረጃ የሚነሳው። እና የእኔ አያት ደግሞ የንግስት ዘውዲቱ ብቸኛ ልጅ ከንግስት ዘውዲቱ የወለዱ በሳህለ ስላሴ ሀረግ በሚባለው ላይ የሳህለ ስላሴ ትውልድ የሌላቸው ግን ንግስት ዘውዲቱ ተብሎ በዛፉ ላይ ማንም ታሪካን የሚመለከቱ መጽሐፍን ገልጦ ማየት ይችላል። በዛ ታሪክ ላይ ዋክሽን ጓንጉን ተብሎ የተቀመጡት የኔ አያት ናቸው። እንግዲህ በዚህ ደረጃ እንኳ በትልቅ መወለድ ደረጃ ብለ ስታስብ የኔ አያት ከንግስቲቱ ጋር በነበራቸው የፍቅር ግንኙነት የንግስቲቱ ደረጃ ላይ ሲገኙ፣ ደጃዝማች ከበደ ደግሞ የልፍኝ አሽከር ናቸው። እንግዲህ በዚህ ይህን መለኪያ ከሆነ ማለት ነው እና እንዲያርጋቸው ተመልከቱልኝ እና እንዲህ አይነት ነገሮችንም እንመለከታለን ማለት ነው። እና ይሄ ነው እንግዲህ ያለው ነገር። እንደው የሰው ልጅ መለኪያው ይሄ ከሆነ ብዬ ነው። የሰው ልጅ መለኪያው ይሄ አይደለም። ቅድም እንዳልኩት የእምነቱ የማተቡን ጉዳይ ይዞ ሲሄድ ብቻ ነው። ይሄን ማለት
በጣም እናመሰግናለን።
ተወልጄ ጅቡን ጋሽላለው ውሻውን ወድጄ
አሁን በፕሮግራማችን መሰረት ወደ ክፍል 2 እናልፋለን። በክፍል 2 እንግዲህ የወቅቱን ተጨባጭ ሁኔታ የሚያካትት ጥያቄ ይሆናል። ትግሉ የሚጠይቀውን መስዋዕትነት ለመክፈል ላይመለሱ ወደ ኤርትራ ሄዱ የተባሉት የግንቦት 7 3ቱ ከፍተኛ ያማራራ ባላት አሁን ተጠቃለው ወደ አሜሪካ ተመለሰዋል። ይህ ስልታዊ ማፈግፈግ ወይስ ሰሞኑን በስብሰባ ላይ እንዲሁም በቮይስ ኦፍ አሜሪካ ዶክተር ብርሃኑ ነጋ እንደሚሉት ትግሉ ከኤርትራ ወደ ኢትዮጵያ ውስጥ ተጠቃለው ገብቷል። በስብሰባው ላይ እንደሰማነው ከኤርትራ መልስ ያው ዶክተር ብርሃኑ የማረግ ለውጥ እንደተደረገላቸው በአቶ ናምን በኩል ተገልጾ ነበር። ታጋይ አርበኛ ፕሮፌሰር ዶክተር ብርሃኑ ነጋ ተብለዋል። ይሄንንስ እንዴ ምን ያስታውሳል? ይሄስ
እኔ በጣም የሚገርሙ ብዙ ነገሮች አሉ። ታጋይ አርበኛ ዶክተር ፕሮፌሰር ብርሃኑ ነጋ ዜና በወጣ ቁጥር አንድ ነገር ይጨምራል። አንድ ዜና በወጣ ቁጥር አንድ ነገር ይጨምርላቸዋል። ሁለት ነገሮች አስታውሳለሁ በታሪኩ። የኡጋንዳው ፕሬዚደንት ኢዲ አሚን ሚስተር ኤክስ ታስታውሰው ይሆናል ብዬ አስባለሁ።
ፊልድ ማርሻል
አዎ፣ ዶክተር አልሃጂ ፊልድ ማርሻል ኢዲ አሚን አልዳዳ ነበር ስማቸው ይባላል። እና ወደኛም ሀገር ስትመለስ ኮሎኔል መንግስቱን ተመልከት፣ የፓርቲ ዋና ጸሐፊ፣ የኢፌዴሪ ፕሬዚደንት፣ የጦር ኃይሎች ጠቅላይ አዛዥ ምናምን እንደዚህ አይነት ዋዝንካ ያላቸው እንትኖች አሉ። እና ይህ ሁልጊዜ የሚያሳየው ምንድን ነው? ሰዎች በራሳቸው ላይ እምነት ሲያጡ የሰውን ህልውና ከልት የሚባለውን ነገር በሌላው ላይ ለመገንባት የሚያደርጉት ነገር ነው የሚፈጥሯቸው ነገሮች ናቸው። ምክንያቱም በጦር ሜዳ ሄደናል፣ ጦር ሜዳ ውጊያ ላይ ነን ብለው ጦር ሜዳው ላይ ምንም ማሳየት ያቀት ፕሮፌሰር ይኮናል። ፕሮፌሰር ይሄኮ ፕሮፌሰር ነው ምናምን የሚባል ነገር ይመጣል። በዛ በኩል ስትመጣ እንዴ ታጋይ ብርሃኑ በዚህ በኩል ሄዶ ታጋይ ገሌ በዚህ ሄዶ ተብሎ ታጋይነት ይጨምርልሃል። ከታጋይነት ዘንድ በላይ ደግሞ የአርበኞች ግንባር ምናምን ግንቦት ሲባል ደግሞ አርበኛም ይጨምርልሃል። እና እንዲህ እየተባለ የቀልድ ይሆናል ነገሩ ሁሉን እንደሚታይ። እና ራሱ ብርሃኑ ነጋ በቅርቡ አንድ ከአረጋው ንግግር መጨረሻ ላይ እንደ ብርሃኑ እንትን ይሻላል ብሏል። እና ይህንን እዚህ አዳራሽ ላይ ከሚነግራቸው እዛው ኢነር ሰርክሉ ውስጥ እዛው ያሉት እሱ አካባቢ ያሉ ሰዎች ያ እባካችሁ እንደዚህ አልብላችሁ አትጥሩ እንዲላቸው ይሻላል። በሰው ፊትም ደግሞ ሲጠሩት ግድ የለም ጥሩ፣ በዛ ይስማማበታል። ከኋላ ሆኖ ግን አደባባይ ሲወጣ ግን እንደዚህ ባትሉኝ ጥሩ ነው ምናምን፣ እንደዚህ ብትሉኝ ነው የሚለው ነገር የአራዳ ልጅ ጨዋታ አይነት ነገር ነው የሚሆነው። እና እነሱ ይወዱታል እንዲህ አይነቱን ነገር። አሁን ራሱን ማምንን ተመልክተው ማምን የምታውቁ ሰዎች እኔ አውቀዋለሁ። ማምንን የምታውቀው ሰዎች ኤርትራ ደርሶ ከመጣ በኋላ አነጋገሩም ይሄ መወጣጠሩም ቦዲ ላንጉጅ የሚባለው ነገር አለ። ቅድም ስለ ኤፍኤም አደቦ ነግሬያቸዋለሁ። አይናቸውን ጨፍነው ነው የሚናገሩት ብያቸዋለሁ። ቦዲ ላንጉጁ የሚያሳየው ነገር ምንድን ነው? አርበኛ ማምን ዘለቀ ሁለት ወር አስመራ ተጓዛቸውን ጠቅለው ገቡ ከተባለ በሁለት ወሩ ተመልሶ ተግባር እንጨርሻለሁ ብሎ መግለጫ ሰጡ። በዛች በሁለት ወር ውስጥ የአርበኝነቱን ጉዳይ ጨርሶ መጥቷል። ከዛ በኋላ ንግግሩ ሁሉ በጣም ይኮፈሳል፣ በጣም ተወጣጥሮ ነው የሚናገረው። እና ምናምንን ለማታውቁት ሰዎች እንደዚህ አይደለም ምናምን እና ያ ነገር ትልቅ አድርጓቸዋል። ያቺ እንቁራሪቷ ውሃ ተጠጣና እንደምትነፋ ማለት ነው። ውስጧ ከውሃ በስተቀር ምንም የለም። እና ከንግግሩ አንድን ሰው ቦዲ ላንጉጅ እና ንግግሩ አንድ ላይ ተጣምሮ ለተመልካች ወይም ለአድማጭ በተለይ እንደዚህ ቲቪ በምትታይበት እና በምትናገርበት ጊዜ ሁለቱ ነገሮች ተቀናብረው አንድ ስሜት ይሰጥሃል። ይሄ ሰው ባህሪ ነው። ያንን ነገር መልእክት መስጠት እስካልቻል ድረስ መሳቂያ ነው የምትሆነው። መጀመሪያ ራስህን በዛ ነገር ማዘጋጀት ያስፈልጋል። ለዛ ነገር እስካላዘጋጀት ድረስ ባዶ ነገር ነው የሚሆነው እና እንዴ እንዲህ አይነቶቹን ነገሮች እንመለከትበታለን ለማለት ያልመለስኩት ነገር ካለ አስተውልኝ።
ትግሉን እንግዲህ ተሰባስበው ገብተዋል ወደዚህ ተጠቃለው ወደ አሜሪካ እንደው ስልታዊ ማፈግፈግ ነው ወይስ ጉዳዩ እንደው ምንድን ነው?
እኔ ስልታዊ ማፈግፈግ እኔ ስልታዊ ማፈግፈግ ነው ብለው አልነገሩንም። ስራ አለን ነው ብዙ ስራ አለን ያሉት። እንደውም እችን ካነሳህ የምትገርመው ነገር ኤፍሬም ማዴቦን ላንሳ። ኤፍሬም ማዴቦን ተለቅሶላቸው እሪ ተብሎላቸው ራሳቸውን አልቅሰው ከሚዜምም ስድስት ዲጂት የሚሏት ነገር አለች ሰሞኑን ሁል ጊዜ ሲሄዱ ሲመጡ የተናገርኳል በስድስት ዲጂት ደሞዜን ጥዬ ሄጄ ይላሉ። በቁጥር እንደው መቼም ብዙዎቻችን እስከ ሚሊዮን መቁጠር እንችላለን ብለን እናስባለን ነው። በቁጥር ስድስት ዲጂት ማለት ከአንድ መቶ ሺህ እስከ 999,000 ለሚሊዮን አንድ የጎደለው 999,999 ድረስ ትደርሳለች እና ለሚሊዮን አንድ ብር የጎደለው ድረስ ይሄዳል ማለት ስድስት ዲጂት ነው ደሞዜ ብለህ ስትናገር መቶ ሺህ ነው
ሚሊዮን ነው
120,000 ነው 130,000 ነው ወይ እዛች ለሚሊዮን አንድ ብር የተራዘ 999,000 ጋር ነው። ይሄ ሁሉ ዝናን ከመፈለግ ይመስለኛል እና ያንን ጠይቄ ሄጄ ኢትዮጵያኖች አጫጭቶልኝ ያንን ጠይቄ ያለውን አባካችሁን ይህንን ጀግና ነህ በሉኝ ልጅን ያለቀሰ ጥዬ ሄጄዋለሁ በአምስት ወር መመለስ እንደ አዲስ አበባም ተደርሶ እኮ ይመለሳል። አንድ ሰው እንግሊዝ ሀገር ሄዶ ለስራ አምስት ወር ስድስት ወር ተቀምጦ ይመለሳል። ደግሞ ጦር ሜዳ እንዳንገቡ እናውቃለን። ውሃ መልክ እዛ አስመራም ሲደርሱ አንድ ነገር ያሉት ነገር አለ። ውሃ ላቀብላችሁ ነው የመጣሁት ብለው ኢንተርቪው ሲሰጡና ሲናገሩ ሰምተናል። ለአንድ አርበኛ እንኳን እዛ ውሃ ቀበልኩ ያሉበት ቦታ ውሃን የተቀበለ አርበኛ አልሰማሁም። እና ስለዚህ እንደ ወሬ ለማጣፈጫ እየተደረገ የሚደረጉት ነገሮች ሁሉ በትክክል ልንገነዘበው ይገባል። አንድ ሁለተኛው ኤርትራ ቀደም ብዬ እንደተናገርኩት በራስህ መንገድ አሁን እዚህ ውይይት ላይ ማንም አይናገረንም እኛ ሞኞች አይደለንም እና ማንም እንዲህ አርጉ ያለን የለም የሚለንም የለም ብሏል ብርሃኑ። እና ይህን ብሎ ሲናገር በጣም ነው የሚገርምኝ። እንደው እኔ ስቴጅ አይቼዋለሁ ይህንን ሁሉ ሰው እንዴት አድርጎ ነው እንዲህ አርጎ የሚዋሸው? እንዴት አድርጎ ነው ሻቢያ በቃል አይደለም ይነግር በተግባር ነው እንዲህ አድርጎ የሚለው? እንደውም እዚህ ላይ አንድ ነገር ልንገርህ። አንድ ቅድም ያነሳኸው የዶክተር ፍቅሬ ቶለሳ ግጥሞች አሉ እንጂ በፌስቡክ ላይ በየጊዜው የሚለቃቸው። ቅድም ዶክተር ፍቅሬ ቶለሳ እንዳልከው የመጀመሪያው አፍሪካዊ ተማሪ ነው እኔ በተማርኩበት ትምህርት ቤት ውስጥ። በኢትዮጵያን የደራሲያን ማህበር አባል የነበረ ከልጅነቱ ጀምሮ በስነ ግጥም ላይ ያደገ ሰው ነው። ከሱ በኋላ እዛ ትምህርት ቤት ውስጥ የገባው ጥቁር አፍሪካዊ እኔ ነኝ። ይህንን አንተም
የምታደርገው
እሱ የጽፋቸው ነገሮች አሉ። እንደነዚህ አንዴ ከህይወት ውስጥ እየመነዘር የሚያወጣቸው ነገሮች አሉ። እና ምን ይላል አንዲት ስምኝ ላውጣና ልንገር። አንዴ ካመለኩህ አትስጋ ትነዳዋቸዋለህ ሆነውልህ መንጋ ይላል። እና ፍቅሬ ቶለሳ እንዲህ አድርጎ ነው በቀላሉ የሚገልጸው። እና ምን ይሆናል እንዲህ አይነት ነገሮች በዚህ መልክ ነው የምታያቸው። በተለይ ደግሞ እኔ ትብሉ የማፈግፈግን የምንም አይደለም። እነ ዶክተር ብርሃኑ ሄዱ ጊዜ ሰበር ዜና ወልቃይት ውስጥ እንደዚህ ተደረገ፣ አርማጭሆ እንደዚህ ተደረገ፣ በአርማጭሆ ገብተን ይህን ያህል ጦር ደመሰስን ምናምን ምናምን የሚባለው ነገሮች እናስታውሳቸዋል።
ወከባ ነው የሚፈጥሩት። እና ኦባማ እስከ ኢትዮጵያ ሲመለስ እስቲ እንደው ተኩሱን እንሰማዋለን እኮ ብለህ እዚህ ክፍል ውስጥ አስቀህናል እኮ።
አሁን ደግሞ የሆነው ምንድን ነው? የወልቃይት ጠገዴ ሰዎች እዛው አፍንጫቸው ስር እንደ ከኤርትራ ድንበር አጠገብ ጠመንጃ አንስተው ወዲያ ወዲህ ሲሉ የግንቦት ሰባት ኮሽ እንኳ ያለ ነገር የለም። ኮሽ ብሎ የተሰማ አንድም ነገር የለም። በጣም ያሳዝናል። እና በራሳቸው አነጋገር ብርሃኑ ነጋ አነጋገር ምን ይላል? ዛሬ ኤርትራ ውስጥ እንደማይሆን ገብቶታል። ካፈርኩ አይመልሰኝ የምትለው ነገር አለች። ኤርትራ ውስጥ እንደማይሆን ስለገባው ብርሃኑ ምንድን ነው የሚለው? ኢትዮጵያ ውስጥ ነው ያለ ነው ብሏል። አሁን ኢትዮጵያ ውስጥ እንግዲህ ወይ ከተፈሳም ይሸታል፣ ከተቃጠለም ጭሱ ይታያል። ወይ ጭሱ የለ ወይ የሚሸት ነገር የለ። እንዴት አድርጎ ኢትዮጵያ እንደገቡ አይገባኝም። መቼም ያው ያችን ቅድሚያል ኮንግረስን ማስተዋል ይገባልና አንዴ ካመኑ ሀብትስ ጋር ተነጋግቷል የሆነው ለመንገር ብሏልና ትክክለቶ ለሳ በዛ አይነት ነገር ነው የምታየው። ሌላው ደግሞ በሰዎች ነው ልጅ በዳር አድማጮቹ በኩል ደግሞ ለምሳሌ በዛ አጋጣሚ አንድ ዳቆን ዳንኤል ክብረት የሚባል ጻፍ ያለ የጻፋት አለች አንድ ጽሑፋውን ኢትዮጵያን ገዙ ላይ አለች እንደሆነ መጀመሪያ ፔጅ ላይ ብትሄዱ እና የጋና ከብቶች ብሎ የጻፈው ነገር አለ አተመልከቱት። እሱ ነገር በጣም የሚገርመን ነገር ነው። አሁንም ፍቅር የተለሳ ምን ይላል እንደዚህ አይነቱ ሰዎች ተስፋ ቆርጠን እንዳይዘብረን እባክህ ሁሌ ውሸት ንገረን ይላል። ተስፋ ቆርጠን እንዳይዘብረን እባክህ ሁሌ ውሸት ንገረን። እና ደግሞ ይገርማል እዚሁ ስብሰባ ላይ በ2008 ነው የተመለመልኩት ያለ አንድ ሰው ከግንቦት ሰባት ጋር እሰራለሁ ያለ ሰው
አልክ ነው በዚህ በዋሽንግተኑ ስብሰባ ላይ
በጥያቄ እናንተ
ሰምተነዋል ሪኮርድ ተደርጓል።
እዚህ ያላችሁ ሰዎች ሁሉ 2% ወይም 3% ብትሆኑ የግንቦት ሰባት ደጋፊዎች የመጣችሁት ወሬ ለመስማት ነው ብሏል።
እኔ እንኳ ለፕሮፌሰር አይደለም ጥያቄ ከዚህ ለተሰበሰባችሁት ኢትዮጵያውያን ጥያቄ የማቀርብላችሁ የግንቦት ሰባት አባልነቴ ለብዙ ጊዜ የመለመሉኝም ፕሮፌሰር ማነው ጋሼ ፍሬም ናቸው። ከ2008 ጀምሮ አብሬ ነበርኩኝ። ግን በዛን ጊዜ አብረውን የነበሩ ሰዎች ህልምና ቅዠት የመሰላቸው አብረውን የነበሩ ሰዎች አብረውን አልነበሩ፣ አሁን የሉም ማለት ነው። እዚህ ካላችሁ ሰዎች በጠቅላላ እርግጠኛ ነኝ ግማሾቻችሁ የግንቦት ሰባት አባል አይደላችሁ፣ ሩቦቻችሁም አይደላችሁ። እንበል ከዚህ ውስጥ 2% ወይም 3% የምትሆኑ ኢትዮጵያውያን ናችሁ የግንቦት ሰባት አባላት። ሌላ አይደለም፣ በግንቦት ሰባት አባልነታችን ብዙ ነገር ፊታችሁ ይዘን ቀርበን በምንጠይቃባችሁ ጊዜ ብዙዎቻችሁ ፊታችሁን ታጠቁናላችሁ፣ የምታጠቁብን ሰዎች ናቸው። ዛሬ ለምንድን ነው ወሬ ልታዩ ብቻ ለጆሯችሁ ብቻ የምትመጡት?
ዋሽንግተን ዲሲ ደግሞ በዚህ የታወቀ ነው። የአንድ ነገር ሁሌ ልንገነዘበው የሚገባ ነገር አለ። ወይም እኔ ያስተዋልኩትን አንድ ነገር ልንገራችሁ። አስመራ ደርሰው ከመጡ በኋላ እነዚህ ሰዎች ኮሜዲያን ሆነዋል ስል ምን ማለት ነው? በቃ ሰውን በኮሜዲ እያዝናኑት ነው። ከበባው ገዛ ምን አለው? ምን ይችላል? ይሄ ፍልፍሉ ምናምን እኮ አይቆም እኮ ምንድን ዛሬ ኢትዮጵያን ጉዳይ ስንመለከት ኮሚኩ ሁሉ ቤተክርስቲያን የገባና ፖለቲካ ውስጥ የገባ ነው ይመስለን እስኪመስል ድረስ። ብርሃኑ ነጋማ እንዳውም ጨምረዋል። አሁን አይርፕላ ደርሶ ከመጡ ወዲህ የኮሜዲ ትምህርት ቤት ገብቶ የመጡ ነው ይመስል ውስጥ ይሄዳችሁ ተመልከቱት ያንን ንግግራቸውን። እንደው ለመሆኑ አንዳንድ ነገር አለ ወይ እያደረጋችሁት ያለ እርምጃ አለ ወይ ተብለው ሲጠየቁ ይሄ ዳያስፖራው ጩኸት ይወልጋል፣ ጩኸት ይወዳል፣ እኛ ደግሞ ምን የሚጮህ ነገር ምንም የለንም ይሉና በሳኪን እዛ ላይ ፍርስት ይላሉ ራሳቸውና
ከዛ ጭብጨባው ደግሞ
ራሴ 2 ሰዓት ሙሉ ስመለከተው የእውነት ነው የምነግራት እንዴት ያሉ ሳታየር እንዴት ያሉ ኮሜዲያን ሆነው እንደመጡ ነው ፍርስት ብዬ ስስቅ ነው ያመሸሁት። በቃ ስስቅ ነው ያመሸሁት። እና እንደዚህ አይነቱን ሾውን ደጋግሞ ቢያመጡልን በጣም ደስ ይለኛል። እና እንዳልኩት ቄሱም ኮሚክ ሆነ፣ ፖለቲከኛውም ኮሚክ ሆነ፣ ፓስተሩም ኮሚክ ሆነ፣ እንግዲህ ኮሜዲያኑ ደግሞ ወይ መሪዎች ወይ ሆን ምን እንደሚሆን አይገባኝም። እና ይሄን ነገር ነው ያስተዋልኩበት በዚህ ንግግር ላይ እና ማፈግፈ ግን ምንም ልለው አልችልም። ብቻ የሚሰማ እስካለ ድረስ የምትነግረውን ተቀብሎ እስከሚሄድ እስካለ ድረስ ማስተዋል እስካልቻለ ድረስ የጋማ ከብት ብሎ እንደጻፈው አይነት ነገሮች ያንን የጋማ ከብት እንደው ስለ እግዚአብሔር ብላችሁ አንዱ ያ ብዙ ነገር ይነግራችኋል ሰዎችን አይነት እና እንደዛ አድርጌ ነው የምንወስደው። ምንም አይነት ነገር አይደለም ብዬ ነው።
ታንኪዩ፣ በጣም እናመሰግናለን። በዚሁ እኮ ስብሰባ ላይ ልክ ከ2008 ጀምሮ የግንቦት ሰባት አባል የነበረው የተናገረውን እና የሰጠውን ምስክርነት በዛ በአዳራሽ ውስጥ እንደ 2 ወይም 3 የሚሆኑ ደጋፊዎች የግንቦት ሰባት እንዳሉ፣ ሌላው እንደ ወሬ ለመስማት የመጣ መሆኑን ሲናገር መጨረሻ ላይ ትዝ ይል እንደሆነ አቶ ነአምን ዘለቀ ዛሬ እንደው በብዛት የኤርትራ ኮሚኒቲ አባላት በዚህ ስብሰባ ላይ ስለተገኛችሁ በጣም እናመሰግናለን ብሎ ሁሉ ምስጋና አቅርቧል።
በዛሬው ታላቅ ስብሰባ ላይ ከኤርትራን ኮሚኒቲ በርካታ ኤርትራውያን ወንድሞቻችንና እህቶቻችን ስለተገኙ እንኳን ደህና መጣችሁ ለማለት ፈልጋለሁ።
ዶክተር ብርሃኑም ደግሞ የኢትዮጵያው ኢንተለክቹዋል ጭምር እሳቸውን ጉዳይ ባክ እንደማያደርገው ቅሬታ አሰምተው ነበርና ስትመለከተው አንተ ያልከው ይሄ ወከባና ኮሜዲው ምክንያቱም ሚዲያውን ተቆጣጥረውታል ሌሎችም ደግሞ ከጀርባ የሚሰሩ ብዙ ነገሮች አሉ። እዚህ በፓልቶክም ክፍል በኋላ ላይ እንመጣበታለን ኦኤልኤፎች እንዴት ብልጥ እንደሆኑ እና በፊት
አኮ ቢሆን ዶክተር ብርሃኑ እዚሁ ላይ የተናገረው ነገር አለ። ምንድነው ያለው? አንደኛ እዛው ላይ አንድ በቴሌፎን የጠየቀች ሴት ነበር። ሁላችንም ድምጿን እናቀዋለን። እና የሶሻል ሚዲያው ጠቅሟል ወይስ ጎድቷል ምናምን የሚለውን ያው እናቀዋለን። ያንን አይነት ጥያቄ አንስታ ነበር ከከረንት አፌርስ እና የተመለሰላትን መልስ እሱን ትግል እስካደረግ እኔ እንደገባኝ ማመጣው እሱን ትግል አድርገሽ እስከቆጠርሽው ድረስ ትክክል አይደለም ያላት እና እንደዚህ አይነት ነገሮች እሱ ላይ ትግል ነው ብለሽ ከቆየሽ በቃ እዛ ላይ ትግሉ አቁሟል ማለት
እነሱ የሚኖሩት እኮ እዚሁ ፓልቶክ ላይ ነው
እሱ ያላት በትክክል ከገባት ማለት ግን የሚገባቸውም አይመስለኝም። ያው የጋማ ከብቶች እንዳሉ አይነት ነገር ብዙዎች ስላሉ በሁኔታዎች ውስጥ ማለት ነው እና የከረንት አፌርስ ንግስት ነች ጥያቄውን የጠየቀችው የነበረችው ይህን ለማለት ነው። ያም ሆኖ ምንድነው እዛ አካባቢ ጥያቄውን ያቀርቡ ከነበሩት ነ በሙሉ ከሁለት ሰዎች በስተቀር ይህን ወጣቱ ልጅ የተባለውን ዳኒ ነው ስሙ መሰለኝ እዛ ላይ እንደሚ ከዳኒ በስተቀር አብሮ አደጌ ጭምር አብሮ አደጌ የነበረ የሆነ ልጅ ጥያቄ ያቀረበት እያንዳንዳቸውን ሰዎች አውቃቸዋለሁ የሚጠይቁት እያንዳንዳቸውን ሰዎች የሚገርመውን እዛ ላይ ልንገር ይህን ያልኩበት ምክንያት ሚስተር ኤክስ ታስታውሳለህ ኢንጂነር ቅጣው እጅጉ ከመጀመሪያ ላይ ይህንን የአርበኞች ነገር ኤርትራ ውስጥ ጀመርኩ ያለን ሰው እሱ ነበርና ያኔ በዋሽንግተን ዲሲም በአውስትራሊያም በየትም ቦታ እየተዘዋወረ እንትን ሲል እዚህ እንደዚህ አይነት አዳራሽ ላይ የሚነሱ ሰዎች አሉ ታስታውሳለህ። ከመጀመሪያዋ የዚህ የጥያቄና መልሱ ነው የሚገርመው በጣም የሚገርመው የጥያቄና መልሱ ነው ነው ከተነሱት መጀመሪያ ጥያቄ የሆነችው እህት አንዷ እንደው እጸልይልሃለሁ አለችው። እጸልይልሃለሁ እየጸለይኩልን ያለሁት ዛሬ ነው ሰው የተገኘው ኢትዮጵያ ሰው በጠፋለት ሰው የተገኘላትለት ይሄ ነው እንግዲህ ኢትዮጵያዊ ማለት ምናምን ምናምን የታውቃለህ እኛ የባህላችን ጉዳይ አለ እንደ ሰው ማሞካሸት እዛ ላይ የተጨበጨበበት ቦታ አብሮ ማጨብጨብ ምናምን የምትለው ነገር አለ ብላ እህትያት እህታችን እንደዛ አይነት ሰዎች እኔም አንተም በየአዳራሹ በየከተማው የምናውቃቸው ብዙ ሰዎች አሉ።
ልክ ነው።
የሚፈልጉ ለፖለቲከኞች የሚፈልጉ እንደው ለአንተ ብዬ ነው አይንህን ለማየት ነው የመጣሁት አለች ትዩ እዛ ላይ ሁሉ እንዲህ እንዲህ አይነት ነገሮችን የምናይበት ሁኔታዎች አሉ እና እዛ ውስጥ ያሉት ሰዎች አውቃቸዋለሁ ከስም ጨምረው አዳራሹ ላይ መድረክ ላይ ያሉትን ሰዎች ስም ብቻ ነው እንጂ የሚቀይሩት የነዚህን ሰዎች ሞገሳቸውን አይለውጡትም። ወንድማችን እገሌ ዶክተር ካሳ ከሆነ ዶክተር ካሳ የምታደርገውን አስተዋጽኦ ለሀገር የምታደርገውን እንዲህ አድርገን እንደዚህ እናስብልሃለን ምናምን የሚሉ ሰዎች ናቸው። ከዛ ዶክተር ብርሃኑ ደግሞ ሲመጣ እዛ አዳራሽ ላይ ተገኝተው ዶክተር ብርሃኑ ካሳ የምትለውን ስም አውጥተው ዶክተር ብርሃኑ የሚለውን ጨምሮ ያንኑ ነገር የሚናገሩ ሰዎች ናቸው። ዲሲን በጣም የሚገርም ሀገር ነው። ዲሲን እዛው እየኖርኩበት አብሬ አላውቀውም ነበር። አሁን ከዲሲ ወጣ ስል የተገነዘብኳቸውና ያየኋቸው ብዙ ነገሮች አሉ። አንድ ጊዜ እንደውም ወንድሜ ጋዜጠኛ የኢኤምኤፍ አዘጋጅ ክንፉ አንድ ጽሁፍ ጻፈ። የዛሬ 3 ወይም 4 ዓመት ይሆናል ዲሲ አካባቢ መጥቶ የእግር ኳሱ ጨዋታ ጊዜ ያየውን ሁኔታ አስተውሎ አንድ ነገር ተናገረ። ምን አለ? ዲሲ ለሁሉ ነገር አጨብጭቦ ለእያንዳንዱ አካል በጭብጨባ ብቻ ነው የአጨብጫቢ ሀገር ነው የሚል አይነት ነገር ተናገረና እኔ ደግሞ መልስ መልሼ ጻፍኩለት። ዲሲን በቀጨበት ሆን ተበቃ አድር ብዬ እዛ ውስጥ እንዲህ ነው እንዲህ ነው ብዬ ያኔ አይታየኝ ነበር። አሁን ዛሬ ላይ ሆነ ስትመለከተው እነዛው ሰዎች ናቸው። እነዚህ ሰዎች የመላው አማል አባላት ነበሩ፣ መድን አባላት ነበሩ። ከዛ ሌላው ሲቋቋም የዛ ነበሩ፣ የክንጅት ሲመጣ የክንጅት ነበሩ፣ ይዛሀቅ በነበረ ጊዜ ይዛሀቅ ነበሩ። በቃ ሁሉም ነገር ብሎ ራሱን በራሱ እየደጋገመ ሰዎቹን የሚያመጣው እንደውም ምን አለ መሰለህ፣ ዶክተር ብርሃኑ ነጋ ከነ እንትና ጋር ስንጠጣ ነው ያለው። ያ ማን ነው ስሙ?
በረከት ስምኦን
አይደለም?
ባለፈውም እኮ ከበረከት ስምኦን ጋር እንዴት ሲጠጣ እንደነበር ሲያወራ ነበር።
ታማኝ ከታማኝ ጋር ስንጠጣ አለ። ከታማኝ ጋር ስንጠጣ የሚያመጣቸው ጨዋታዎች አሉ ምናምን እና እስከዛሬ የምናደርገው ሁሉ ዳይፐር መቀየር ነው አለኝ ብሎ ስንጠጣ የሚያመጣቸው ጨዋታዎች አሉ ዳይፐር መቀየር ነው አለኝ ብሎ እዛ ላይ አቀረበው እና ያውቀዋል ሰው እንግዲህ ያንን ህዝብ ምን አይነት እንደሆነ ዳይፐር የሚያበላሽ ህዝብ እንደሆነ ነው ታማኝም እነዚህ ፖለቲከኞቹ እና ታማኝ እነዚህ እንትኖቹ አክቲቪስቶቹ ቁጭ ብለው ስለ ህዝቡ ያላቸውን አመለካከት በአግባቡ የምናይበት ሁኔታ ነው እንጂ ያን ቀላላል የሚመስሉ አገላለጦች አሉ። ግን ራሳቸውን የቻሉ ከፍተኛ ትርጉም ልንሰጣቸው የምንችለው ነው እና ትግል የሚደረገው ሁሉ እስካሁን ድረስ ያው የምትተራዳው ነገር ነው ማለት ነው። ስለዚህ እነዚህ ሰዎች ናቸው ሲመለሱ ተመልሰው እነዛም ሲመጡ አይቷቸዋል። ስለዚህ ዳይፐር መቀየር ብቻ ነው ትግሉ ብሎኛል ብሎ አለ እና እንዲህ አይነት ነገሮች ነው የምታየው። የት እንደሚደርስ ነገ የምናየው ነው። ያው ጉሮ ሸባይ ተብሎ የሄዱት ዘማቾች አንድ ትይታ ተኩሱን የመጡት ወይም የሆነ ነገር ሳያሳዩ የመጡት ደግሞ የሚመጣውን እናያለን። ኤፍሬም ማዴቦ እንዳሉት እንግዲህ ትግሉ እዚህም አለ፣ ሲመለሱ ትግሉ እዚህም አለ። ገና እዚህ ለፈረንጆቹ ብዙ ማስረዳዋል። አውስትራሊያን ሄጄ አስረዳለሁ፣ አውሮፓን ሄጄ አስረዳለሁ ይላል። ኢሳት ለዚህ ሳምንት የሚለውን የኤፍሬም ማዴቦ ሄዳችሁ ብታዳምጡት መቼም እንዳልኩት የሚያስቁ በጣም 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 የሚያስቁ ብዙ ነገሮች አሉ ለማለት ነው። አመሰግናለሁ።
ታንኪው ጋዜጠኛ ደመስ፣ ይገርምሃል በጣም ችግር ነው። ምክንያቱም አየህ በቂ ኢንፎርሜሽን የሌለው ሰው በኢንፎርሜሽን እና ደግሞ በዚህ በአንዳንድ ቡድኖች ተጠርንፈው የተያዙ ሰዎች ኢንፎርሜሽን አክሰሱ ስለሌላቸው አይናቸውን ከፍተው መረዳት አይችሉም። እና ለዚህ ነው አሁን አዳራሽ ውስጥ የሚያጨበጭቡትን ሁሉ ስንሰማ እኔ ትዝ ይለኛል ያኔ የቅንጅት ለመከፋፈል ዶክተር ብርሃኑ ነጋ ከቡድናቸው ጋር ከከተማ ከተማ ሲዞሩ እንዳውም ፎቶግራፉ ሁሉ ዌብሳይት ላይ ወጥቶ ነበር። እና አንድ ጊዜ ሽንቴ መጣ ብለው በማይክሮፎን ሲናገሩ ጭብጨባ ሁሉ ተደርጓል። ይሄ ሁኔታ ስላለ ሰው ኢንፎርሜሽን በሚገባ መለዋወጥ አለበት። ምን ያህል የኢትዮጵያን ሕዝብ ለዲሞክራሲ እና የሕግ የበላይነት የሰፈነበትን ስርዓተ ማህበር ለማስፈን በሚደረገው ትግል አንድ ሆኖ በጋራ እንዳያብር እንዴት አድርገው በቃ እጅ ከወርች አስረው በቃ እንዲህ መጫወቻ የሚያደርጉት እና አገር ቤት ያሉትንም በሰላማዊ መንገድ የሚታገሉትንም እንኳን በስርዓቱ ሰው እንዲረዳ አልሆነም። በጣም በጣም የሚያሳዝን ነው። እና የፖለቲካ ጉዳይን መኖሪያቸው አድርገው እንዴት ሲያታልሉ ሲያጭበረብሩ እንዲህ ኮሜዲ ሲሰሩብን እያየን ነው።
ወላቸናቴ ለዋ ለዋ ደማቴ